የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንበታችኋል ይያልን የተለመደውን የዘውትር ሰላምታችንን እያስቀደምን የዛሬው የጥቅምት 19 ቀን 2010 ዓ.ም ምረት ወይንም እንደ አውሮፓውያን አቆጣጠር የኦክቶበር 29 2017 ቅንብራችንን ይዘን ቀርበናል። በቅድሚያ በየ 15 ቀኑ እየተዘጋጀ የሚቀርበው ተመጻሕፍት ማህደር ይቀርባል። በመቀጠልም ሳምንታዊ ዋና ዋና ዜናዎች እናስደምጣለን። ተዜናዎች በኋላ ግንቦት 7ን አስመልክቶ ተአባላቶቹ እየተዘገቡ ተሚላኩልን ጽሑፎች መካከል በሚዲያዎች ለንባብ የቀረቡ ጽሑፎች ይደመጣሉ። በመጨረሻም የኢትዮጵያ አንድነት ሬዲዮ መልእክት ተተደመጠ በኋላ ሳምንታዊ ስርጭታችን ይጠናቀቃል። አድማጮቻችን የስርጭታችንን ሙሉ ሰዓት ተኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
ደግፋው ደግፋው ይርከነ ይያየ ይንፈራል ወይ ሰውን ደንውን ወደን ደን ማርያቱን ማርያቱ 50 ግንድ ባሪያውን ያታውሶ ማርያቱን 50 ግንድ እንጀራውን ነነነነን ይበላል እንዲሁ ሆነ ታርሶን እንደምን የዘመመን ነነነነን የዘመመ ወጆን ነነነነን ያቆጣን ማገዷ ሰው ይኖራል ተለምዶን ተለምዶን
Oh,
መጻሕፍት ማህደር አድማጮቻችን እንደምን ከረማችሁ ማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽት የዚህ ዝግጅት ክፍለ ጊዜ አውቀን እንታረም በሚል አርስት በሌተና ጀነራል አብይ አበበ ስለተጻፈ መጽሐፍ በአቶ መስፍን ማሞ ተሰማ ሲድኒ ኦስትሬሊያ በሚገኙ ኢትዮጵያዊ የተዘጋጀ ቅኝት ክፍለ አራትን ይዘን ቀርበናል። አውቀን እንታረም ደራሲ አብይ አበበ ሌተና ጀነራል ቅኝት መስፍን ማሞ ተሰማ ክፍል አራት። አብይ አበበ አስቀድሞ ያወረደውን አንቀጽ ተረካቢ ባለቤቶች አሉ። እነርሱም በዚህ ዘመን ኢትዮጵያውያን ተውሃተ ወያኔ ዘመነ ፍዳ አገዛዝ እንታደጋለን የሚሉት በተቃዋሚው ጎራ የሚገኙት አያሌ ድርጅቶች ናቸው ይላሉ መስፍን ማሞ ተሰማ። እነሆ ተሁለት አስርታት ዓመታት በላይ በአንድ መድረክ ተገናኝተው በጋራ መምከር፣ በአንድ ጠላ ቆመው በጋራ መራመድና የጋራ ክንድ ማንሳት አልቻሉም። ስንት ህብረት፣ ስንት ቅንጅት፣ ስንት መድረክ፣ ስንት ውህደት ተፈጥረው ፈረሱ። ለመሆኑ የብሔር ነጻ አውጪው ድርጅት ስንት ነው? ለነገሩ 26 ዓመት ምኒልክ ቤተ መንግሥትን የተቆጣጠረው ገዥም ዛሬ ድረስ መጠሪያው የትግራይ ነጻ አውጪ ግንባር አይደለምን? በኢትዮጵያ ስም የተደራጀውስ ፓርቲ፣ ግንባር፣ ጦር፣ የሲቪክ ማህበር ስንት ነው? መዘርዘሩ ራሱ ያታክታል። አብይ አበበ እንዳነጠበው መነቃቀፉም አርቆ ማስተዋል የሌለበት ያለ ይበሉኝና የወሬ ማዳነቂያ ሆኖ ተመገኘቱ በስተቀር ፍሬ አፍርቶ አልታየም። የኢትዮጵያ ፖለቲካ ሊቃን ዛሬ ላይ በየፊናቸው የሚገኙበትን ሀቅ እንደምን በመሰለ ውብ አገላለጽ ነው ያስቀመጠልን። በዚህ ነቁጥ እዚህ ላይ ይብቃን፣ አብይ አበበ ግን ይቀጥላል በማለት መስፍን ማሞ ተሰማ ቅኝታቸውን ያብራራሉ። የሀገሩን እድገትና ስልጣኔ የህዝቡንም ደህንነትና ስለ ከፍተኛ ኑሮ ደረጃ ማደግ የማይመኝና የማያስብ ባሁኑ ጊዜ ያላ ይመስለኛል። ነገር ግን አንዳንድ በጎ ሐሳቢና ሁሉን ያወቀነን ባዮች ሌላውን ወገን ያላወቀና ያልገባው ተመጥኝና ልዩ ሐሳብ ያለው እንዲያውም የሀገሩ እድገት እንቅፋት ነው በማለት በሚያትቱት አሉባልታ የሚነዛው ድፍ የገባውም አልገባውም ላይ ማረፉ ስለማይቀር ለማንኛውም ወገን ሊበጃው አይችልም። የዚህም አይነት ሽሙጥና ማንኛውም አይነት አነጋገር ሁሉ ለሀገሪቷ ፈውስ የሚሰጥ መድኃኒት አይደለም። ጥንታዊቷንም የዛሬቷንም ኢትዮጵያችንን የወደፊትም እንድትሆን ታስፈለገ በቅን መንፈስ በፍቅርና በመተሳሰብ ደግፈን እናዘልቃታለን ብለን ታልተነሳን በቀር ባሉ ባልታና በመነቃቀፍ በሐሰት በመነዳትና በወሬ በመሰልጠን በንጹህና በተባረከው ሕዝቧ ተንኮል በመዝራት እንደዚሁም በሰው ሀገር ጉዳይ ውስጥ እየገቡ ሐሳቢ በመምሰል የሕዝቧን መነጣጠል ለሚገፋፉ ባዕዶች ደጋፊና ተባባሪ ሆኖ በመገኘት ጥቅም ይገኛል ብሎ የሚያስብ ቢኖር በተሳሳተ መንገድ መሄዱን ይረዳው። ተንደዚህም ያሉ ሰባኪያን መራቅ የማንኛውም ሀገሬ ነው እንዳለሁ የሚል ሰው ጥንቃቄ መሆን አለበት። ላንዲት ሀገር ተልጆቿ የበለጠ ደጋፊና አሳቢ ሊኖራት አይችልም። አሳቢ መስለው ልጆቿን በመለያየት የሚጠቀሙ እነማን እንደሆኑና የመለያየት ትርጉም ምን እንደሆነ ሀገራቸውን ወዳድ የሆኑ ሰዎች አእምሮ በቀላሉ ሊመዝነው ይችላል። ተሁሉ የባሰ አንድ ሀገርንና ሕዝቧንም ወደ ከንቱ ምሳሌ የሚመራው ያልታመነ ተስፋ ነው ይለናል አብዬ አበበ። የኢትዮጵያ ልጅ ኢትዮጵያዊ፣ የኢትዮጵያ ልጅ ኢትዮጵያዊት ሆይ፣ እነሆ ገና በማለዳ ቅኝታችን ስንጀምር የጠቢቡ ወታደር መጽሐፍ ዘመን ተሻጋሪ፣ ትውልድ አነጋጋሪ፣ ልጓም አስጨባጭ ብለን የመነሳታችን አንጓ ነቁጥ አንዱ አስቀድሞ የነቀስነው መልእክት ነው ይላሉ መስፍን ማሞ ተሰማ። እነሆ ደግሞ ይህንን የአብይ አበበን መልእክት በዘመናችን የተረዳነውና የተረጎምነው እንዲህ ነው። በዚህ ዘመንና በዚህ ትውልድ ውስጥ በዛሬቷ ኢትዮጵያ እየኖረ ጥንታዊቷን ለዛሬዋ መሠረት የሆነችውን ኢትዮጵያን ያዜዎች የሚል ቅጽል ሰጥቷት እንደ ማርያም ጠላት አልያም መስጊድ እንደ ገባች ውሻ በየአቅጣጫው ድንጋይ የሚወረውሩባት ሜንጫ የሚያፋጩባት ትበጠስ ትቆረጥ ትበተን ገደል ትግባ እያለ የዘመተባት ሁሉ አደብ ገዝቶ ይህንን የጠቢውን ወታደር ቃል እንዲመረምር እንዲያበራይና እንዲያጠና በኢትዮጵያዊነታችን እንጋብዛለን። የጠላቶቿ መሣሪያ የትዕቢተኛና የሥልጣን ነፋቂ አውቀናል ባዮች ጐጠኛ ምሁራንና ባዕዳን ኃይሎች መናዦና መሰላል የወንበዴና ዘራፊ እኩይና ጸረ ኢትዮጵያ ቡድኖች ከለላ ተመሆን ታቅቦ የትናንቷ ኢትዮጵያ ተረካቢ መሆኑን አምኖ ታሪኳን በታሪክነቱ ተቀብሎና አክብሮ እንደ ትውልድ እንደ ዜጋ የበኩሉንና የሚኖርበትን ዘመን ለሚኖርበት ትውልድ መልካምና ቅን ተግባር በመዋል ተትናንቱ ልቆና ዳብሮ በተራው ለነገው ለማስረከብ እንጂ ያልኖርበትንና የትናንቱን ክፋትና ጥፋት እያመነዠገ በከንቱ ቅዠትና በቀቢጸ ተስፋ እየዳከረ ለበቀልና ለጥፋት የሚነዳው ሰሚ ጆሮ አስተዋይም ልቦና ላለው ወገን ሁሉ አቤት እንላለን ብለው መስፍን ማሞ ተሰማ ጥሪ ያቀርባሉ። አንድ ሀገርንና ሕዝቧንም ወደ ከንቱ መንገድ የሚመራው ያልታመነ ተስፋ ነው ብሏልና ጠቢቡ ወታደር በቀቢሰ ተስፋ ቅዠታዊ ራእይ እየሰበክን በከንቱ ተግባር የክቡር ኢትዮጵያውያንን ደም ተማፍሰስ ወይም እንዲፈስ ተማመቻቸት የክቡር ኢትዮጵያንን ሰላም ተማናጋትና የአንድነትን ፍቅር ተማደፍረስ መቆጠቡ ተታሪክ ተጠያቂነትና ወንጀለኝነትም ያደናናልና አውቀን እንታረም ይላችኋል ጠቢቡ ጀነራል። እንሆ ትዕግስቱና ማስተዋሉ ለሚሰማና ለህን ለሚያነብ ይሁንና በእኛ በኩል ቅኝታችን ይቀጥላል በማለት መስፍን ማሞ ተሰማ ቅኝታቸውን በማብራራት ይቀጥላሉ። በእያለንበት ስፍራ ስንኖር ጥረን ግረን እንድንበላ ታዟል። ይህንንም ስናደርግ እንታያለን። ግን ድካማችንና መታከታችን ሁሉ ለምንድን ነው? ለማንስ ነው? የድካማችንስ ፍሬ ምን ይሆን? የተለመደውን ሀተታ በመያዝ ድካማችን ለሀገራችንና ለመጪው ትውልድ ነው የሚል ሞልቶ ይሆናል። ነገር ግን ይህን መናገር የሚገባው በአንድ ትውልድ ዘመን አብሮት ላለው ጓደኛው የሚያስብ አእምሮ ያለው ሰው መሆን አለበት። እንግዲያውስ እንደሚታየው ተሆነ ድካማችን ለየግል ፍላጎታችን ሆኖ የድካማችንም ፍሬ በልቶ መሞት ብቻ ሆኗል ይለናል አብይ አበበ። እንሆ አስቀድሞ በተነቀሰው መልእክት ውስጥ ቃላቱ በአእምሮአችን ጓዳና አደባባይ እንደ ክላስተር ቦምብ ተፈነጣጣሪ በየአቅጣጫው ሲፈነዳ ይሰማናል። ለምን? ለምሳሌ ተተቃዋሚው ጎራ በየመድረኩ በየጋዜጣው በየሬዲዮው በየቴሌቪዥኑ በወዘተረፈው የሚቀርበው አብዛኛው የፖለቲካ የዚቪክ የጎጥ የዘር ድርጅት መሪ ወይም አክቲቪስት ዲስኩሩን ሲሰጥህ የሚያስረግጠው ቃል ድካሙና መስዋዕትነቱ ለሀገርና ለመጪው ትውልድ መሆኑን ነው። እና ይህን ተቃዋሚ አካል ይህን በጎጥ የተደራጀ ይሄ መንገድ አያዋጣንም፣ ይህ ራይ አያዛልቀንም፣ እልህና ተማናንሽ ሀገር አይገነባም፣ ለትውልድ ሰላም አይሰጥምና ተርመንና አደብ ገዝተን መሐል መንገድ ተገናኝተን ጽንፍ ለጽንፍ ሳንቆም ተወያይተን መላመተን ተያይዘን እንራመድ ብትለው ይፈርጅሃል፣ ይወርድብሃል። ፔቲሽን እየፈረመና እያስፈርመም ቢችል ተስርሃና ተምትኖርበት አገር እንድትባረር ኡኡ ይላል። ለምን? የእርሱ መንገድ ብቻ፣ የእርሱ ራእይ ብቻ፣ የእርሱ ቀኝ ጌታ መሪ ብቻ፣ የእርሱ አክቲቪስት እንጂ ጎዳናውና የእውነት መንገዱ ለሀገርና ለትውልድ መስዋዕትነቱ በእርሱ ድርጅት በእርሱ መሪ ተርሱ ጎን መቆም ብቻ እንጂ እውነቱ ታልሆነ ወይተኛ ወይተነሱ ይልሃል። ሦስተኛና አማካይ መንገዱን ዘግቶ በዚህ ዘመን ኢትዮጵያውያን ዙሪያዋን ቀጽፎ የያዛትና የዘመተባት ጎጠኛ አካል አደገኛነት እጅግ መረን ተመልቀቁ የተነሳ ግማሾቹ የአጼዎቹን ኢትዮጵያ አናውቃትም ገደል ትግባ ትበተን ሲሉ፣ ሌላ ደግሞ አጥንት እየቆጠረና ቀበሌ እየጠራ አጼዎቹ የኛ ናቸው እያለ ታሪክንና ኢትዮጵያን ተርሱ ዘር ክልል ተማውጣት አልፎ የሀገር መሪዎቹን የኢትዮጵያን ሰንደቆች አውርዶና አኮስሶ በእርሱ ቁመትና በእርሱ ቀበሌ ለክቶ ያቆማቸዋል። ዘረኝነት እርከን ታለው እኒህ አዳዲሶቹ የዘመነ መሳፍንት ቀበሌያውያንና ጎጠኞች የህዋትን የዘረኝነት መንፈስ በአዲስ ጎዳና ላይ ቀደው ወዳልታወቀ እርከን አሸጋግረውታል ይሉናል መስፍን ማሞ ተሰማ። እናንት የዚህ ዘመን አዳዲስ ዘመነ መሳፍንትና ማኅበርተኞቻቸው ሆይ የኢትዮጵያን ነገሥታትና መሪዎች ከኢትዮጵያ ማማ ላይ አውርዳችሁ በየጎጥና ቀበሌ ጉባኤ ስብስባችሁ ግድግዳ ላይ እየሰቀላችሁ ተሰሜን እስተ ደቡብ ተምስራቅ እስተ ምዕራብ የኢትዮጵያ ድርቻዎች በኢትዮጵያና በኢትዮጵያዊነታችን ብቻ የምናምነውን ተመሪዎቻችንና ተታሪካችን ለመነጠልና ባይተዋር ለማድረግ የምታካሂዱብንን ከፍተኛ የሥነ ልቦና ርብርቦች አቁሙ። አጼዎቹና ታሪካቸው የኢትዮጵያና የኢትዮጵያውያን ብቻ ነው። አባትነታቸውም በኢትዮጵያና በኢትዮጵያዊነታቸው ለማይደራደሩ መላ ኢትዮጵያውያን እንጂ ለአዳዲሶቹ ዘመነ መሳፍንት ቀበሌያውያንና ማህበርተኞቻቸው አይደለም። ጆሮ ታላችሁ ስሙ፣ ልቡና ታላችሁ ተመለሱ፣ መካሪ አዛውንቶች ታላችሁም ምክር ተቀበሉ በማለት መስፍን ማሞ ተሰማ ሐሳብና ምክር ያቀርባሉ። በሌላ ጎራ ደግሞ የትግራይ ነጻ አውጪ ግንባር ተነ ባለሟሎቹ የሚያላዝነው የሚሰብከው የሚምለው የሚገዘተው ድካሙና ጥረቱ መስዋዕትነቱ ሁሉ ለሀገርና ለመጪው ትውልድ መሆኑን ይናገራል። የሚደነቅና የሚገርመው የህወሓት ወያኔ ተግባር በራስህ በቤተሰብህ በጎረቤትህ በሰፈርተኛው በሀገሬ ላይ ያደረሰውን ቁስል ያስከተለውን ሰቆቃና በደል በዓይንህ እያየኸው በሰራ ካልህ እየዳሰስከው አሌ ይልሃል። ይህን ሁሉ የሚያደርገው ለሀገርና ለመጪው ትውልድ ተርሶ በላይ ሐሳቢ ተርሶ በላይ ወክል የሌለ መሆኑን በማስረዳት እየጣረ ነው። እነሆ እንግዲህ ግራና ቀኝህን ስታስተውለው የጠቢቡ ወታደር ቃል እንደ ፈንጂ የሚፈነዳብህ ድካማችን ለሀገራችንና ለመጪው ትውልድ ነው የሚል ሞልቶ ይሆናል። ይህንን መናገር የሚገባው በአንድ ትውልድ ዘመን አብሮ ትላለው ጓደኛው ሕዝብ ትውልድ የሚያስብ አእምሮ ያለው ሰው መሆን አለበት ይላልና አብይ አበበ። የራሱን ትውልድ አካል እንደ ጉድ እየጠላ እየናቀ እየረገጠ እያሳቀ እየበደለ እያንጓጠጠ እየፈጀ እያስራበ እያፈናቀለ እያሰረ እየገደለ አካል እያጎደለ በጎጥና በወንዝ እየተደራጀ ስለ ሀገርና ስለ ነገው ትውልድ ወይም ስለ ማንነቴ ነው ድካሜና መስዋዕትነቴ ብሎ ጩኸት አይገባኝም አይዋጥልኝም ነው ያለው ጠቢቡ ወታደር አብይ አበበ። በአደባባይ የሚታየውና የሚሆነው አብይ አበበ እንደ ታዘበው ድካማችን ለየግል ፍላጎታችን ሆኖ የድካማችን ፍሬ በልቶ መሞት ብቻ ሆኗል በማለት መስፍን ማሞ ተሰማ ያስረዳሉ። አድማጮቻችን፣ እኛም አውቀን እንታረም በሚል አርስት በሌተና ጀነራል አብይ አበበ ስለ ተጻፈው መጽሐፍ በአቶ መስፍን ማሞ ተሰማ የቀረበውን ክፍል አራትን ቅኝት በዚህ እንቋጫለን። ቀጣዮቹን የምሽት ዝግጅቶች አብራችሁን በጥሞና እንድትከታተሉ እንጋብዛችኋለን። መልካም ምሽት።
Yeah. አርማጮቻችን ከዚህ ቀጥለን የሳምንቱን ዋና ዋና ዜናዎችን አስደምጣለን። ባለፈው ሳምንት በኢሉባቡር ክፍለ ሀገር የትግራይ ነፋሽታ የገዛዝ ነፍሰ ገዳዮችን በማሰማራት አማሮች በገጀራ እንዲገደሉ ማስደረጉን አስመልክቶ ልዩ ልዩ መረጃዎች እየቀረቡ ነው። ይህን ዘግናኝ የሆነ እልቂት እንዲፈጸም ሆን ብሎ ጉዳይ ገዳይ ያሰማራ ወያኔ ለመሆኑም የአካባቢው ነዋሪዎች ምስክርነታቸውን ከመጽታቸውን በላይ ራሱ ወያኔ ውልድ የሆኑት የኤፒዲኦ ተጠሪዎችም በአካባቢው የማይኖሩ ትግሮችን ይዘናል የሚል ቃል በመስጠት ግድያው ከወያኔ ጋር ቅርበት እንዳለው መረጃ አቅርበዋል። በዚህ መሰረት ቀደም ሲል በአካባቢው የማይኖሩ የታጠቁ ወንበዴዎችን ይዘናል ብሎ መግለጫ ሰጠው የቪዲዮ ከሰሞኑ አሰሳ ባደረገባቸው መንደሮች ውስጥ ሁለት የታጠቁ የትግራይ ፋሽስታዊ ቡድን አሸባሪዎችን መያዙን ይፋ አድርጓል። ከነዚህ የትግራይ ካድሬዎች እጅ የእጅ ቦምብ፣ ጥይቶች፣ ሽጉጦች፣ ቅስቀሳ ጽሑፎች እንደተገኙ የሚያረጋግጥ መረጃ ማውጣቱን ለመረዳት ተችሏል። ኦፒዲዮ ከጉዳዩ ራሱን ከወንጀል ነጻ ለማድረግ ሲል ለዘመናት ይኖር በነበረው በሰላማዊ አማራ ነገር ላይ ወንጀል ፈጻሚው ማን እንደሆነ የሰጠው መግለጫ ቀደም ሲል ግድያው ከተፈጸመበት ሰዓት ጀምሮ ከተሰጡት መግለጫዎች ጋር በቀጥታ ተያያዥነት ያለውና በአገራችን የህወሓት ማኒፌስቶ ጸረ አማራው ተልእኮው ከጥይት እስከ ገጀራና በመድኃኒት ማምከንና መግደል እንደሚገለጽ የትውልድ እያየው ያለ ግፍ መሆኑን የገለጹ ወገኖች የትግራይ ወያኔ ባለሥልጣናት ፍርዳቸውን የሚያገኙበት ጊዜ ሩቅ እንደማይሆን ግምታቸውን ሰጥተዋል። የትግራይ ወያኔ አገዛዝ የገባውን የፖለቲካ ቀውስ አቅጣጫ ለማስቀየርና በአገራችን ያለው አለመረጋጋት የወያኔ ህልውና ተፈታታኝ እያደረገ መምጣቱ ያበሳጫቸው የትግራይ ባለሥልጣኖች የሚያካሄዱት አረመናዊ እርምጃ ለመሆኑ ብዙዎች ይስማሙበታል። በሌላ በኩል ደግሞ ወያኔ ያሰማራቸው ነፍሰ ገዳዮች ከ20 አማሮች በላይ ከተገደሉበት መንደርና አካባቢ ወጣ ባሉ መንደሮች ውጥረት መስፈኑ ከሰሞኑ ተገልጿል። አገዛዙ ገዳይም አስገዳይም ንብረት አውዳሚም ሆኖ ስለሚንቀሳቀስ የተጎዱ ዜጎች እስከዛሬ አንዳችም እርዳታ እንዳልደረሰላቸውና ከግድያ የተረፉ በጫካና ዱር ተበትነው እንዳሉም የአይን ምስክሮች ገልጸዋል። ከዚሁ የጸረ አማራ ዘመቻ ሳንወጣ በትናንትናው ዕለትም በጎጃም ጉምዝ መተከል በአማራው ላይ ከፍተኛ ጭፍጨፋ መካሄዱ ተዘግቧል። የኢትዮጵያ አንድነት ሬዲዮ የትግራይ ወያኔ ፋሽስታዊ ገዛ ተጠያቂ እያደረገ ማንኛውም ለሰብአዊ መብት የቆመ ለእኩልነትና ለአንድነት ለህዝብ ፍቅር የቆመ ይህን ፋሽስታዊ ገዛ ለማስወገድ በኢትዮጵያዊነት መንፈስ ቃል እንግባ እንላለን። ለነዚህ ቤትና ንብረታቸውን ለወደመባቸው መጠለያ ላጡ በገዛ ሀገራቸው ስደተኛ እንዲሆኑ ለተደረጉ ደራሽ እንድንሆን ጥሪያችን እናቀርባለን። ለዚሁ ለወገን ደራሽነት ታስቦ በመረሾ ወገን አማራ ድርጅት እና በሌላ አጋር ድርጅቶች በተከፈተው የእርዳታ ማሰባሰቢያ ማስገባት እንደሚቻል እንገልጻለን። የማስገቢያው አድራሻ www.gofundme.com/amara-support-fund ይላል። እንደገና ደግሞ አሉ www.gofundme.com/amara-support-fund። በመሃል ኢትዮጵያ ወያኔ ኦሮሚያ ብሎክ በከለለው ግጭቶች በሰፊው እየተካሄዱባቸው መሆኑ ተገለጸ። በዚህ ተቃውሞ እየተሳተፉት ያሉት ወጣቶች ሲሆኑ ሰላማዊ ሰልፉንም አመጹን የሚመራው ማን እንደሆነ አይታወቅም በማለት የወያኔ ካድሬዎች መግለጫ በመስጠት ላይ ናቸው። ሰሞኑን ባምቦና በሱሉልታ ሰፊ የተቃውሞ ሰልፍ ተካሂደዋል። ሱቆች ተዘግተው የታክሲ አገልግሎት ቆሞ በከተማ መሃል መንገድ ላይ ሰልፍ ተካሂደዋል። ሱቆች ሬዲዮ ድምጽ የጀርመን ድምጽ ሬዲዮ ቃል አቀባይ ከሰጡት ቃል ላይ ለመረዳት ተችሏል። በሰላማዊ ሰልፍ መፈክርና በሰልፈኛ ቁጥር የተናገጡት የሱሉልታ ከተማ ነዋሪዎች ቤታቸውን ዘግተው ሁኔታውን ይከታተሉ እንደነበርም ተናግረዋል። በሁለቱም ከተሞች ሰልፉ ለረጅም ሰዓታት መቆየቱ ተገልጿል። ባምቦ የወያኔ የአገር ሀብት ዘረፋ በመቃወም መፈክር አንግቦ በወጣው ሰልፈኛ ላይ ወያኔ ተኩስ ከፍቶ 10 ሰዎች መግደሉን በዜና አውታሮች ላይ ተዘግቧል። ከ20 በላይ መቁሰላቸውንም የቪኦኤ ቃል አቀባይ አክሎ ገልጿል። ግድያውን ተከትሎ ህዝቡ በቁጣ ተሽከርካሪዎቹን በእሳት ማጋየቱን ለመረዳትም ተችሏል። ይህ በእንዲህ እንዳለ ሰላማዊ ሰልፉን አስመልክቶ የኦፒዲዮ ቃል አቀባይ በሰጠው መግለጫ ወጣቶችን የሚያንቀሳቅሷቸው የኦሮሞ ታጋዮች ሳይሆኑ ሌሎች ናቸው ሲል ወጣቱን ትግል አቅጣጫ ለማስለወጥ ሞክሯል። በሌላ በኩል ደግሞ ይኸው ቃል አቀባይ ባለፈው አርብ በቪኦኤ በሰጠው መግለጫ ህዝባችን እየገደለ ያለው የአጋዜን ጦር ነውና አጸፋን መልሳለን ሲል ዝቷል። ባለፈው ሳምንት እሁድ በአዲስ አበባ ስታዲዮን በተደረገ የእግር ኳስ ግጥሚያ ውጤት ያስነሳው ረብሻ በየቡድኖች ደጋፊዎች ላይ ከፍተኛ ጉዳት ማድረሱ ተገለጸ። ለ12ኛው አዲስ አበባ ከተማ የፍጻሜ ዋንጫ ያደረሱትን በቅዱስ ጊዮርጊስና በኢትዮጵያ ቡና ክለቦች መካከል በተደረገው የፍጻሜ ጨዋታ የመጀመሪያው አጋማሽ ከተጠናቀቀ በኋላ በተመልካች መካከል በተከሰተው እርስ በርስ መሰዳደብ ወደ ለየለት ተባምርቶ በስታዲየም ውስጥ ያለው ወንበር በመነቃቀል የተወራወሩት ለብዙዎች መጎዳት ምክንያት መሆኑ ተገለጸ። አገሪቷ ውስጥ በሰፈነው አገዛዝ የፈጠረው ሁኔታ የስፖርቱን ውድድር መንፈሱን ስለበከለው የሁለቱ ቡድኖች ግጥሚያ ሁልጊዜ በውጥረት መንፈስ እንደሚካሄድ የገለጹ ወገኖች ቅዱስ ጊዮርጊስ ቡድን ድሮ የሚወደደውን ያህል በወያኔ ዘመን እየተጠላምጣቱ የኢትዮጵያ ቡና ግን ህዝባዊ ድጋፍ እያገኘ መምጣቱ ጊዮርጊስ ያስቆጠራት ግብ ጠቡን ሊያባብሰው ችሏል ብለዋል። የቅዱስ ጊዮርጊስ ቡድን የወያኔው ባለቱጃር አላሙዲን ንብረት በመሆኑ ከኳስ አፍቃሪው ተመልካች መካከል አብዛኛው የጸረ ወያኔ መፈክር መግለጫ ከሆነ ብዙ ዓመቶችን አስቆጥሯል። የኢትዮጵያ ቡና እግር ኳስ ቡድን ደጋፊዎች የህዝቡን ፍቅር ያገኘ መምጣቱ ባለፈው እሁድ ዕለት ጨዋታ ላይ ቡድኑ የወያኔ ባለቱጃር ባለቤት የሆነበት ቅዱስ ጊዮርጊስ በግማሽ ጨዋታ ላይ አንድ ለባዶ መምራቱ ቁጣን ፈጥሮ በረብሻው ምክንያት ጨዋታው እንዲቋረጥ መደረጉና የቡና ደጋፊዎች ጥፋተኞች ናቸው በሚል በተቆጠረው ግብ ጊዮርጊስ አሸናፊ እንዲሆንና ዋንጫው እንዲወስድ መደረጉ ከአገሬ ድረስ ዜና ገልጿል። የአሜሪካ ኮንግረስ ኤችአር 128 በመባል የሚታወቀው የኢትዮጵያን ሰብአዊ መብት አያያዝ አስመልክቶ የቀረበ ረቂቅ ሀሳብ ላይ ድምፅ እንዲሰጥበት በአሜሪካ የሚገኙ የሰብአዊ መብት ተሟጋች ድርጅቶች ጥያቄ ማቅረባቸው ተገለጸ። ይህ በአሜሪካ ኮንግረስ አባል ስሚዝ ክሪስቶፈር ተረቆ ለኮንግረሱ የቀረበ ረቂቅ ሀሳብ ከሁለት ወራቶች በፊት ወያኔ መልምሎ ደሞዝ እየከፈለ ያሰማራቸው የፖለቲካ ደላላዎች ግፊት ረቂቁ እንዳይደመጥ ተጽዕኖ በማድረግ ካስተጓጎሉት ወዲህ አሁን በአዲስ ሲንቀሳቀስ የመጀመሪያ ጊዜ ነው። የሰብአዊ መብት ድርጅቶች ለኮንግረስ አባላት በጻፉት ደብዳቤ ላይ የረቂቅ ሀሳቡ በኢትዮጵያ ሰብአዊ መብት እንዲከበርና ሁሉንም የሚያማከለ መንግስት እንዲፈጠር ጥሪ የሚያደርግ በመሆኑ እንዲሁም ከአሜሪካ ፍላጎት የተያዘ ነውና ለጥያቄው ድጋፋችሁን አድርጉ የሚል ነው። ቀደም ሲል ረቂቅ ሀሳቡ ይቀርባል ተባለበት ወቅት ወያኔ የኢትዮጵያን ህዝብ አንጥሮ ሀብት እየመዘበረ 20 ሚሊዮን ዶላር ከፍሎ የቀጠራቸው የፖለቲካ ደላሎች ካቀረቡት የመከላከያ ሀሳብ አንዱ አሜሪካ ወያኔን በሰብአዊ መብት አያያዝ የምትከስ ከሆነ ወያኔ ከአሜሪካ ጋር ጸረ ሽብርነቱ ሊገባውን ያፈርሳል የሚል ነው። የሰብአዊ መብት አያያዝ ጉዳይ ረቂቅ ሀሳብ በኮንግረስ ስም የቀረበው እንደ አውሮፓ አቆጣጠር የካቲት ወር 2017 ሲሆን ሀሳቡ አስተዋጽኦ በሀሳብ አስተዋጽኦ ያደረጉና ግፊት እንዲደረግ ከፍተኛ ትግል እያደረጉ ያሉ ተሟጋች ድርጅቶች አንደኛ በአሜሪካ የአማራ ማህበር፣ ሁለተኛ አምነስቲ ኢንተርናሽናል፣ ሶስተኛ ሴንተር ፎር ጀስቲስ ኤንድ አካውንታብሊቲ፣ አራተኛ የኢትዮጵያ ሂውማን ራይትስ ፕሮጀክት፣ አምስተኛ ፎረም ሃውስ፣ ስድስተኛ ሂውማን ራይትስ ዋች፣ ሰባተኛ ኦሮሞ ኤንድ አድቮካሲ አላያንስ፣ ስምንተኛ ሶሊዳሪቲ ሙቭመንት ፎር ኒው ኢትዮጵያ፣ ዘጠነኛ ቶርቸር ኤንድ አቦሊሽን ሰርቫይቫልስ ስፖርት ኮአሊሽን ናቸው። የአሜሪካ መንግስት ኢትዮጵያ ስላለው የፖለቲካ የኢኮኖሚና ማህበራዊ ቀውሶች ለመወያየት በተባበሩት መንግስታት ድርጅት የአሜሪካ ቋሚ መልእክተኛ ሰሞኑን በአዲስ አበባ የአንድ ቀን ጉብኝት አድርጋ ተመልሳለች። የአሜሪካ ተጠሪ ባለስልጣናት ከወያኔው ጠቅላይ ሚኒስትር ተብዬው የደሳለኝ ኃይለማርያም ጋር በወቅታዊ ጉዳዮች ዙሪያ መነጋገራቸው ተገልጿል። በጋዜጣዊ መግለጫው ላይ ለወያኔው ጠቅላይ ሚኒስትር ማሳሰቢያ መስጠቷና ለህዝብ ጥያቄ ተገቢ ምላሽ እንዲሰጥ መጠየቋን ገልጻለች። በመቀጠልም በኢትዮጵያ ሁሉንም የሚያቅፍ የፖለቲካ ምህዳር እንዲፈጠር ገንቢ ውይይት ማድረጓን አክላም ገልጻለች። በቅርቡ ሁለት የአሜሪካ መወሰኛ ምክር ቤት አባላት ከወያኔው ጠቅላይ ሚኒስትር ጋር መወያየታቸው መዘገቡ ይታወሳል። አንዳንድ ዲፕሎማቶች እንደሚሉ ከሆነ የአሜሪካ መንግስት ኢትዮጵያ ውስጥ ያለው የፖለቲካ ውጥረት ካልተፈታ በምስራቅ አፍሪካ ብቻ ሳይሆን በሌሎችም አካባቢዎች በከፋ ሁኔታ ሊዛመት የሚችል ቀውስ ሊከሰት እንደሚችል በደምደሚያ ላይ መድረሱን ይፋ አድርገዋል። በሶማሌ፣ በኬንያ፣ በሱዳን፣ በዩጋንዳ፣ ሩዋንዳ፣ ብሩንዲና ኮንጎ ሪፐብሊክ በመሳሰሉት አገሮች ተንሰራፍቶ ያለው የፖለቲካ ቀውስ የእርስ በርስ ግጭት ጠሪ ለመሆኑ ብዙዎችም ይስማሙበታል። በሰፈነው የፖለቲካ ቀውስ የተደናገጠው የአሜሪካ መንግስት ልዑካኖችን በተከታታይ ወደ አዲስ አበባና ቀውሱ ወደ በረታባቸው አገሮች በመላክ ስለሚከተለው መዘዝ ለዲክታተሮቹ በመግለጽ ላይ ናቸው። ወያኔ አሜሪካን ሙሉ ድጋፍ እየተማጸነ ሲሆን፣ አሜሪካም ወያኔ የሚሰነበትበት ሁኔታ እያመቻቸች እንደሆነ መረጃዎች እየወጡ ነው። ይህ በእንዲህ እንዳለ አሜሪካ በግብጽ በኩል የኦሮሞ እስላሚክ እንቅስቃሴ የሚባለውን ድርጅት ከወያኔ ጋር ለማግባባት እንድትችል ሀሳብ መሰንዘሯ ተሰምቷል። ከዚሁ ጋር ተያያዥነት ያለው ድርድር የኦነግ መሪ በካርቱም ከወያኔዎች ጋር እየመከረ ነው። አገር ውስጥ ያሉ በወያኔ እጅ የተሰሩትም የስም ተቃዋሚዎች በድርድሩ ላይ እንዲካተቱ እቅዱ መጠናቀቁን የውስጥ አዋቂዎች ገልጸዋል። በኬንያ ከሁለት ወራት በፊት የተካሄደውን ፕሬዝዳንታዊ ምርጫ በስልጣን ላይ የነበሩት ፕሬዝዳንት ኡሁሩ ኬንያታ አሸንፈዋል የተባለው ምርጫ ውጤት ከተሰረዘ በኋላ በአዲስ ባለፈው ሐሙስ ምርጫው ተካሂዷል። የዙ ፕሬዝዳንታዊ ምርጫ ተቀናቃኝ ሆነው ቀርቦ የነበሩት ራይላ ኦዲንጋ በአዲስ ይደረጋል በተባለበት ምርጫ ላይ ባለመሳተፋቸው
ባለመሳተፋቸው ደጋፊዎቻቸው በምርጫው ዕለት ከቤታቸው እንዳይወጡ ባዘዙት መሰረት ወደ ድምጽ መስጫ ቦታ የሚሄደው መራጭ ቁጥር ቀንሶ እንደነበር የኬንያ ጋዜጦች ዘግበውታል። አንዳንድ ታዛቢዎች እንደምልክ ሆነ ኬንያ ወደ አስከፊ የጎሳ ግጭት እየተሸጋገረች ነው ብለዋል። ቀደም ሲል የተከናወነው ምርጫ ህገወጥና የተዛባ ነው በማለት የአገሪቱ ከፍተኛ ፍርድ ቤት ውጤቱን ሰርዞ ምርጫው ዳግም እንዲካሄድ ቢወስንም ከሁለት ወራቶች በፊት በምርጫው ተሸንፏል የሚባሉት ኦዲንጋ ከዳግም ምርጫ ራሳቸውን አግልለዋል። ቀደም ሲል በተደረገው ምርጫ በኬንያ ተማሸነፍ ተከትሎ በተቀሰቀሰው ግጭት 70 ያህል ሰዎች ህይወታቸው አልፏል። ተቀናቃኙ ኦዲንጋ ደጋፊዎቻቸውን በምርጫው ዕለት ከብጥብጥ እንዲቆጠቡ ያስጠነቀቁ ቢሆንም ባለፈው ሐሙስ ተቃዋሚዎች በተሽከርካሪዎች በመዘዋወር ህዝቡ ወደ ምርጫ መጣቢያ እንዳይሄድ ማስፈራሪያ ጥሪ ሲያደርጉ የምርጫውን መካሄድ ከሚደግፉት ጋር ግጭት ተፈጥሮ ብዙ ሰዎች መጎዳታቸው ተገልጿል። በረብሻው ምክንያት በአንዳንድ ስፍራዎች ምርጫው እንዳልተካሄደም ለመረዳት ተችሏል። በሌላ በኩል ደግሞ ኦዲንጋ የምርጫውን ውጤት ከተገለጸ በኋላ የሚወስደው እርምጃ አለ ሲሉ ባለፈው አርብ ዕለት በሲኤንኤን ላይ ዛቻ አሰምተዋል። አድማጮቻችን፣ የሳምንቱ ዋና ዋና ዜናዎች በዚሁ ይጠናቀቃሉ።
የግንቦት ሰባት የምልመላ ድራማና በቅርቡ በአማራ ወጣቶች ላይ የደረሰው አደጋ። በአምስተኛው ክፍል ኤርትራ በተካሄደው የግንቦት ሰባት ጉባኤ ላይ የተሳተፉት ምንጮቻችን ስለ ግንቦት ሰባት መሪዎች በተለይም ደግሞ ስለ ሊቀመንበር ዶክተር ብርሃኑ ነጋ የታዘቡትን አስገራሚና አስመሳይ ባህሪያት በተመለከተ በብዕራቸው የተረኩልንን ማቅረባችንን እና ይህንን ታሪክ በተከታታይ እንደምናቀርብ ቃል መግባታችን ይታወሳል። ይህ በእንዲህ እንዳለ እዛው ኤርትራ ውስጥ የሚገኙ ምንጮቻችን ግንቦት ሰባት ከአማራ ክልል የሰሜን ጎንደር አካባቢ በመለመላቸው ወጣቶች ላይ የደረሰውን አደጋ በተመለከተ የላኩልንን ጽሑፍ ማስቀደሙን መርጠናል ይሉና በመቀጠል አርበኞች ግንቦት ሰባት ኤርትራ ውስጥ በጉባኤ ስም ያካሄደውን ድራማ በተመለከተ አንድ የሀገር ተቆርቋሪ ወንድማችን በሚገርም ሁኔታ ሲያስነብበን መሰንበቱን ተከትሎ ኤርትራ ውስጥ መኖሬን የሚያውቁ በውጭ አገር የሚገኙ ወዳጆቼ ስልክ እየደወሉ እውነታውን እንዳረጋግጥላቸው ሲጠይቁኝ ሰንብተዋል። ይሁን እንጂ የኤርትራ መንግሥት በኢትዮጵያ ተቃዋሚዎች ውስጥ በዘረጋው የስለላ መረብ ምክንያት ለጠየቁት ጥያቄ ለዚያውም በስልክ ግልጽ ያለ ምላሽ መስጠትን አልፈቀድኩም። በዚህ አጋጣሚ ዶክተር ብርሃኑ ነጋና ሻቢያን ደጋፊ ዳያስፖራዎችን በመሰብሰብ ኤርትራ ውስጥ በጉባኤ ስም ያካሄዱት ቲያትር ወንድማችን ከጻፈው በላይ እንደነበር ብቻ ጠቅሼ ለዚህ አጭር ጽሑፍ መነሻ የሆነኝና ከዚህ ጉባኤ በኋላ በአማራ ወጣቶች ላይ በቅርቡ በጠላት በደረሰው አደጋ ላይ ማተኮሩን መርጫለሁ ይላሉ። ምንም ነገር ሳይኖረው ከ8 ዓመት በፊት ወያኔን በስድስት ወር ጊዜ ውስጥ ከስልጣን አስወግዳለሁ በማለት በአደባባይ ፎክሮ ወደ ሀገር ኤርትራ ያቀናው ዶክተር ብርሃኑ ነጋ ከበሮ ሲያዩት ያምር ሆኖበት የትግሉን ውል ሲጠፋበት አንድ ጊዜ የድምህትን ሌላ ጊዜ ደግሞ የአርበኞች ግንባርን ሲለው ደግሞ ከጀነራል ከማል ገልቹ የኦነግ አንጃ ጋር ግንባር ፈጥረናል በማለት ከዳያስፖራው የሚሰበሰበው ገንዘብ እንዳይነጥፍበት የተለያየ የማጭበርበር ዘዴ ሲጠቀም የቆየ ቢሆንም ትግሉ አንድ ጋት መራመድ አቅቶት ይኸው ወያኔም ከስልጣኑ ሳይወገድ የኢትዮጵያ ሕዝብ ግፉን በደሉን እንደተሸከመ ቀጥለዋል። ለጉባኤ የታደመው ዳያስፖራ ወደ የመጣበት አገር ሲመለስ ኤርትራ ውስጥ የአርበኞች ግንቦት ሰባት የሚባል ሰራዊት እንደሌለ ያለውም ቢሆን በሻቢያ ከባድ የጉልበት ሥራና በቂ ባልሆነ የምግብ አቅርቦት ምክንያት ጉልበቱ የዛለና የተዳከመ መሆኑን ቢያንስ ለሚቀርበው ሰው እንደሚናገርና ጉዱ ተጋልጦ ሁሌም እንደሚያስጨንቀው የገቢ ምንጩ እንዳይደርቅበት ኃይለኛ ስጋት ያደረበት ብልጡ ሊቀመንበራችን ጉባኤተኛው ሳይበተን አንድ መላ መዘየድ እንዳለበት ራሱና የቅርብ አለቆቹ የሆኑትን እነ ኮሎኔል ፍጹምን አሳመነ። ራሱንና አለቆቹን አሳምኖም አልተቀመጠም። ጊዜ ሳያጠፋ በፍጥነት መንቀሳቀስ እንዳለበት ተረድቶ ከሀገር ውስጥ በሩጫ ወጣቶችን መልምሎ ወደ ኤርትራ ማሻገር እንዳለበት ወሰነ። ማንም እንደሚያውቀው ያንድ ተቃዋሚ ድርጅት አባል በጠላት ይዞት አሰር ያውም በጦርነት ቀጠና ከመገኘ ትውልድ አካባቢው በመመልመል ወደ ወዳጅ ሀገር ይዞታ ኤርትራ መሆኑ ነው ለማሻገር ሲታሰብ ተመልማዩን በትግሉ ዓላማ አሳምኖና መስፈርቶችን አዘጋጅቶ በተጠነና መንገድ በከፍተኛ ጥንቃቄ መከናወን የሚገባው ሥራ መሆኑ ለማንም የተሰወረ አይደለም። ይሁን እንጂ ይህ አካሄድ ትክክል እንዳልሆነ በዚህ ጥንቃቄ በጎደለውና ባልተጠና መንገድ የሚካሄደው የጥልፊያ ምልመላና ወጣቶቹን ወደ ኤርትራ ለማሻገር የሚደረገው ጥረት አደገኛ መሆኑን የወጣቶቹንም ሕይወት ለከፋ ጉዳት የሚያጋልጥ መሆኑን ቢነገረውም ዶክተር ብርሃኑ ነጋ ለማዳመጥ ፈጽሞ ፈቃደኛ ሊሆን አልቻለም። እሱን የሚያሳስበውና የሚያስጨንቀው ከዲያስፖራ የሚያገኘው ገንዘብ እንዳይጎድልበት በመሆኑ በዚህ ባልተጠናና በችኮላ መንገድ ተመልምለው ወደ ኤርትራ ለማስገባት የታሰቡት የአማራ ወጣቶች የጠላት ሲሳይ ቢሆኑ ምንም ምን ቸገረው? ብቻ ምን ያደርጋል? የፈራነው አልቀረም። በቅርቡ ብዛት ያለው የአርበኞች ግንቦት ሰባት ምልመላ ኃይል የማሰልጠኛ ካምፖችን ያጥለቀልቃሉ በማለት ለዲያስፖራው የተስፋ ቃል የገባው ዶክተር ብርሃኑ መልማዮችን በመላክ ከሰሜን ጎንደር አካባቢ በተለይ ከበለሳ እብናት ደምቢያ ጭልጋ ወዘተ የተለያየ መደለያና የማጭበርበሪያ ዘዴ በመጠቀም በርካታ ወጣቶች እንዲሰበሰቡ አደረገ። እነዚህን የአማራ ወጣት ልጆች ለመመልመል ከተጠቀመባቸው የሐሰት ዘዴዎች መካከል ወደ አውሮፓ እንድትሄዱ ሁሉም ነገር ስለተመቻቸላችሁ ባጭር ጊዜ ውስጥ ትሄዳላችሁ፣ ብዛት ያለው ክፍያ የሚያስገኝ የእርሻ ሥራ ሰሊጥ ስላለ እዚያ ላይ ተሰማርታችሁ ከፍተኛ ገንዘብ ታገኛላችሁ ወዘተ በማለት ስለ ጉዳዩ ትንሽ ዕውቀት ሊኖራቸው ይችላል ተብለው የተገመቱትን ደግሞ የምትፈልጉት የጦር መሳሪያ አይነት እንድትታጠቁ ከተደረገ በኋላ ወደ ሀገር ቤት ትመለሳላችሁ፣ በወር እስከ 3000 ብር ክፍያ እየከፈለ አርበኞች ግንቦት ሰባት ያስታጥቃችኋልና ሌሎችንም የተለያዩ የማጭበርበሪያና መደለያዎችን በመንገር ወደ 40 የሚሆኑ የአማራ ወጣቶች ከነዚህ መካከል ከ16 ዓመት በታች የሆኑ ለአቅመ አዳም ያልደረሱ ሕፃናት ልጆችም ተሰባሰቡ። እነዚህን አዲስ ምልምል ወጣት ልጆች ተቀበሉ ተብለን ከጉልጅ ወደ ድንበሩ አካባቢ እንድንቀሳቀስ ትዕዛዝ የተሰጠን ቢሆንም ኢንፎርሜሽኑ አስቀድሞ የደረሰው የወያኔ ሰራዊት ጥቅምት 4 ቀን 2010 ዓ.ም መንገድ ላይ አድፍጦ በመጠበቅ በሰነዘረው ድንገተኛ ጥቃት እነዚህን ምስኪን ልጆች በሙሉ አሳዶ ሊይዛቸው ችሏል። እኛም ቀኑን ሙሉ ስንጠብቁለን ባዶ እጃችንን ወደ ጎልች ካምፓችን ለመመለስ ተገደናል። ስለ ትግሉ ሳይነገረውና ባላማው እንዲያምንበት ሳይደረግ በዚህ የተለያየ ዘዴ ተጭበርብሮ ወደ ኤርትራ እንዲገባ የተደረገን ወጣት ከውጭ የመጡ ዳያስፖራዎችን ሰብስቦ በአሳፋሪ ሁኔታ ሰራዊቱን የፈሪዎች የመሳሪያ ፍቅር የተጠናወታቸው ከግዳጅ የሚሸሹ የሌቦች ወዘተ ስብሰባ ነው በማለት ማንቋሸሹ የት ያደርሰን ይሆን በሚል ካጠቃለሉ በኋላ እንዲህ ሲሉ ይቀጥላሉ ምንጮቻችን። የዳያስፖራው ቁሳቁስና የአስመራ ቅምጦች በሚል ሌላኛውን ትዝብታቸውን ያጋሩን ደግሞ እንዲህ ይላሉ። በአምስተኛው ክፍል ያቀረብነው የአርበኞች ግንቦት ሰባት የኤርትራ ጉባኤ ሪፖርታጅ ላይ ስለ ግንቦት ሰባት መሪዎች በተለይ ደግሞ ስለ ሊቀመንበሩ ዶክተር ብርሃኑ ነጋ ያታዘቡትን አስገራሚና አስመሳይ ባህሪያት በብዕራቸው የተረኩልንን ማቅረባችን ይታወሳል። በገባነው ቃል መሰረት ተከታዩን ሪፖርታጅ እንደሚከተለው አቀርበናል። በተለያዩ የአውሮፓና የአሜሪካ ሀገራት የምንኖር የድርጅቱ አባላት አርበኞች ግንቦት ሰባት ከፍተኛ የጦር ኃይል እንዳለው ሲነገረን የከረመውን ሁኔታ ሁላችንም አምነን የተቀበልንበት ሁኔታ ነበር። ወደ ኤርትራ ጉዞ ከማድረጋችን በፊት ከየምንኖርበት ሀገር ለሰራዊቱ የሚሆን አልባሳትና ቁሳቁስ ገዝተን ወደ ኤርትራ ይዘን እንድንመጣ መመሪያ ተላልፎልን ስለነበር ድርጅታችን ኤርትራ ውስጥ የተደራጀ ሰራዊት እንዳለው ለመጠራጠር የሚያስችል ምንም አይነት መነሻ ምክንያት አልነበረንም። በተላለፈልን መመሪያ መሰረትም ከምንቀርባቸውና ለሀገርና ለወገን ተቆርቋሪ ናቸው ከምንላቸው ሰዎች ገንዘብ በመለመን የተለያዩ አልባሳትን፣ ጫማዎችን፣ ለሴቶች ሊያገለግሉ የሚችሉ የተለያዩ ዕቃዎች እና ለትግሉ ሊያግዙ ይችላሉ የተባሉ ላፕቶፕ፣ ኮምፒውተሮች፣ ታብሌቶች ወዘተ በማሰባሰብና በመግዛት ነበር ወደ ኤርትራ ያቀና ነው። አስመራ ከገባን በኋላ እንደ መመሪያ ከድርጅቱ ስለተሰጠን የተለያዩ ሀገር ወዳድ ዜጎችን አስቸግረን ለሰራዊቱ የሰበሰብናቸውና የገዛናቸው ዕቃዎች የሚረከብም ሆነ ስለ ዕቃዎቹ ጉዳይ የሚያውቅ ሰው ስለጠፋ በየክፍላችን እንዲቀመጥ አድርገን እስኪጠይቁን ድረስ ጠበቅን። አስመራ እንደ ደረስን ዶክተር ብርሃኑ ነጋ በመጀመሪያው የሻቢያ ባለሥልጣናት በተገኙበት ለእኛ ብቻ ባካሄደው ዝግ ስብሰባ ኤርትራ ውስጥ ድርጅቱ ሰራዊት የሚባል ነገር እንደሌለው እቅጩን ሲነግረን ቁሳቁሱ ለምን የሚረከበን ሰው እንዳጣን በደንብ ገባን። ለካ ቁሳቁስና አልባሳት ሰብስባችሁ እንድትመጡ የሚል የተላለፈው መመሪያ ቀልድ ኖሯል። ከዜጎቻችን ለምነን ያመጣነውን ዕቃ ምን ማድረግ እንዳለብን ግራ ስለተጋባን ለዶክተሩ ብርሃኑ ጥያቄ አቀረብንለት። ዶክተር ብርሃኑም ጉዳዩን ከቁብስ እንዳልቆጠረው በሚያሳብቅ ሁኔታ ለነግርማቸው ስጧቸው፣ ኢሳት ቢሮ ይወስዱላችኋል የሚል የለበጣ ምላሽ ሰጠን። በኢሳት ቢሮ ያለ ሥራ ተቀምጠው እየተቀለቡ የተቀመጡና ወሬ ከሚያመላልሱ የዶክተር ብርሃኑ ነጋ ጀሌዎች መካከል ግርማቸው ሜሮን፣ ቀደም ሲል የሰማያዊ ፓርቲ አባል የነበረችና ለዶክተር ብርሃኑ ነጋ ሁሉም አይነት አገልግሎት እንደምትሰጥ ራሳቸው የአስመራ የኢሳት ቢሮ ቅምጦች ሲያሟት እየሰማ ነው እንደወረደ ማቅረቤ ኢትዮጵያዊ ጨዋነት የጎደለው ቢመስልም አባሉ የመሪዎቻችን የተበላሸ ስነ ምግባር የማወቅ መብት አለው የሚል እምነት ስላለኝ ብቻ ሳይሆን ዶክተር ብርሃኑ ነጋ ከትዳሩ ውጭ በየከተማው ቅምጦች እንዳሉት የሚቀርብለት ክስ የሚያጠናክር ማስረጃ ሆኖ ስላገኘሁት ነው። ጠይብና አብይ የሚባሉ ዋነኞቹ ናቸው። እነዚህ ያለ ሥራ ተቀምጠው በመደለብ ላይ የሚገኙ የዶክተር ብርሃኑ ሙክቶች ያለቃቸውን ጆሮ ለማግኘት እርስ በርስ ሲራኮቱ የሚውሉ ናቸው። የተለያየ አልባሳትና ቁሳቁስ የያዙት ሻንጣዎች ኢሳት ቢሮ እንደደረሱ የብርሃኑ ጀሌዎች ለማን እንደመጣ እንኳ ሳይጠይቁ የሻንጣዎቹን ቁልፍ የመገንጠል ያህል እየታገሉ ከፈቱት። ሜሮን የሴቶች አልባሳትና ሌሎች የሴቶች ቁሳቁሶችን ወደ ክፍሏ መወርወር ስትጀምር፣ ወንዶቹ ደግሞ የወንዶች አልባሳትና ጫማዎቹን፣ ላፕቶፖቹን፣ ታብሌቶቹን በሽሚያ ባገኙት መጠን ተቀራምተው በየሻንጣቸው ሲያጭቁ በአግራሞት ተመለከትናቸው። ለካስ ዶክተር ብርሃኑ ነጋ ከየከተማው ከሚኖሩ ሀገር ወዳድ ኢትዮጵያውያን የተለያዩ ቁሳቁሶች ሰብስበን ወደ ኤርትራ ይዘን እንድንመጣ መመሪያ ያስተላለፈልን አስመራ ከተማ በኢሳት ቢሮ ውስጥ ተወዝፈው ለሚውሉት ጀሌዎቹና ደንገጡር ነበር። በሚያሳዝን ሁኔታ ለሰራዊቱ ተብሎ በብዙ ድካም የተሰበሰበው አልባሳትና ቁሳቁስ አስመራ ኢሳት ቢሮ ለተቀመጡት የብርሃኑ ጀሌዎች እና ወሬ አቀባዮች አስረክበን ወጣል። በእርግጥ አልባሳትና የተለያዩ ቁሳቁሶች የሚቀርብለት ሰራዊት እንደሌለ አስመራ ከገባን በኋላ የተረዳንም ቢሆን ቢያንስ ለስብሰባው ማዳመቂያ ተብሎ ሰልፍ እንዲያሳዩ ከሐሬና ግዞትና ከተለያዩ የጋሽ ባርካ የእርሻ ማሳዎች ለተሰባሰቡት በኑሮና በድካም ለተጎሳቆሉት ምስኪን ኢትዮጵያውያን ወጣቶች ቢከፋፈል ምን ነበረበት? መሪዎቻችን የሻቢያ ሹማምንት የጉልበት ሠራተኞቻችን ለምን ታለብሳላችሁ በሚል እንዳይቆጧቸው ፈርተው ይሆን? ወይንስ ልጆቹን አንድ ጊዜ ለሻቢያ ጉልበት ሥራ ስላስረከብን እንደ ባሪያ አሳዳሪው ሥርዓት የሻቢያ ንብረት ስለሆኑ የአሳዳሪዎቻቸው ፍቃድ ያስፈልጋል ብለው ይሆን? ብቻ ነገር ሁሉ በፍጹም አልገባንም። ይህ ቀርቶ የኑሮ ጫና ለከበዳቸው የኤርትራውያን ወጣቶች ቢከፋፈልስ ምን ነበረበት? ቢያንስ ቁሳቁሱን የገዙት አገር ወዳድ ኢትዮጵያውያን ከሰውም ባይሆን ውለታውን ከፈጣሪ ማግኘት ይችሉ ነበር። ከአውሮፓና ከሰሜን አሜሪካ ተክተልትለን ወደ አስመራ ከገባነው የድርጅቱ አመራሮች መካከል ኢትዮጵያዊ ጀግና ኮሎኔል ታደሰ ሙሉነህ ያለበት ሁኔታ ምንድን ነው? ምን በላው? ትላንት በድርጅቱ ስም በድርጅቱ ሚዲያ መግለጫ ሲሰጥ የነበረው ታጋይ መንግሥቱ ወልደ ሥላሴ የት ነው ያለው? ኤርትራ ውስጥ ሰራዊት የለንም ካላችሁ የዲያስፖራው ኪስ ሲያራቁቱ የከረሙ መዋጮና ድጋፍ የት ገባ? ለሰራዊቱ ተብሎ ከዲያስፖራ የተሰበሰበው አልባሳትና ቁሳቁስ አስመራ ያለ ሥራ ለተቀመጡ ቅልቦች ለምን ይሰጣል? ስንመለስ ለማን ሰጠን ብለን እናወራለን የሚል ጥያቄ ያነሳ አንድም ሰው አለመኖሩ በሀገራችን ፖለቲካ ምን አይነት ስር የሰደደ አድርባይነት ባህል እየሰፈነ መሆኑን ያሳያል። ብዙዎቻችን በመጨረሻዎቹ የእድሜዎች ክልል ውስጥ የምንገኝ ሰዎች ነን። ምን እንዳይቀርብን ነው? ይሳካ አይሳካ ለማይታወቅ ስልጣን በእውነት ያሳፍራል። ማን ነበር ዲያስፖራ ላሜ ቦራ ያለው? እውነትም የነፍሰ በላዎች ላሜ ቦራ። በዚህ ሁሉ መሃል ስለ አንዲት ደፋር ታጋይ እህታችን ማንሳቱ ተገቢ መስሎ ታየኝ። ይህች እህታችን ፋሲካ ትባላለች። የካናዳ ነዋሪ ስትሆን በተደጋጋሚ ወደ ኤርትራ በመመላለስ ትግል አለ ብለው ወደ ኤርትራ ከገቡ ወጣቶች ጋር ሐሳብ ለሐሳብ ትለዋወጣለች። ሐሬናም ወርዳለች። ዶክተር ብርሃኑ ነጋ አንድ ጊዜ ኤርትራ ፔፐር ልትሰራ እንጂ ለትግል አልመጣችም በማለት ወርፈዋታል። ሌላ ጊዜ ደግሞ በጀሌዎቹ በነግርማቸው አማካይነት አስመራ የሻቢያ ወዳጆች ስላሏት እንጂ ስለ ሀገር ተቆርቁራ አይደለም ወደ አስመራ የምትመላለሰው በማለት አስወርተውባታል። በዶክተር ብርሃኑና በጀሌዎቹ ስለተከፈተባት የስም ማጥፋት ዘመቻ ምጽዋ ለጉብኝት ሄዳ ምሬቷን አውጥታ በግልጽ ስትናገር ተደምጣለች። ፋሲካ እንደ ሁላችንም የድርጅቱ አባላት የግንቦት ሰባትና የዶክተር ብርሃኑ ነጋ ጽኑ ደጋፊ የነበረች ሲሆን በረሃ የወደቁ ልጆችን ሮሮና መሬት ላይ ያለውን ቅጥፈት ከተረዳች በኋላ ግን በተለይ ዶክተር ብርሃኑ ከሆዷ ካወጣች ከርማለች። ይህንንም ራሱ በሚመራው ስብሰባ ላይ እውነቱ ይውጣ፣ እስከ መቼ በውሸት እንመራለን፣ አታፍኑን በማለት እንደ ተጋፈጠችው በስብሰባው ላይ የነበሩ አባላት ያስታውሳሉ። ፋሲካ ይህንን ስትናገር ስብሰባው ላይ የነበሩ ወጣቶች በተለይ ከሐሬና የመጡት በከፍተኛ ሞራልና ጭብጨባ ሲደግፏት ማየቱን መቋቋም ያልቻለው ዶክተር ብርሃኑ ነጋ እሳት ለብሶ እሳት ጎርሶ ስነ ስርዓት ይኑርሽ በማለት በተደጋጋሚ ሲቆጣና ሲያስቆማት ሲሞክር እንደነበር ይናገራሉ። ከዚህ በኋላ ነበር ዶክተር ብርሃኑና ጀሌዎቹ በዚች አገር ወዳድ ኢትዮጵያዊ ድርጅት አባል ላይ የጭቃ ጅራፋቸውን መሰንዘር የጀመሩት። ፋሲካ የውጭ አመራር የተባሉትንም አቅመ ቢሶች ምንም ሀገራዊ ዓላማ የሌላችሁ በማለት በውጭ ሀገር ባሉ የተለያዩ ከተሞች ፈጽመውታል ያለችውን የተበላሸ ተግባር ለዲያስፖራው በተጠራ ስብሰባ ስታጋልጥ የነበረች ጠንካራ ኢትዮጵያዊት ናት። ከዚህም በተጨማሪ ፋሲካ ከዝሙትና ከአልኮል ሱሰኝነት ጋር በተገናኘ በአስመራና በተለያዩ የአውሮፓ ሀገራት በዶክተር ብርሃኑ ላይ እየተነሱ ያሉ የአባላት ቅሬታዎች ሊታዩ ይገባል ወዘተ የሚል የመረረ ተቃውሞ በመሰንዘር የምትታወቅ ጠንካራ ሴት ናት። ይህች ጠንካራ ሀገር ወዳድ ኢትዮጵያዊ ሴት ድምፅ ለማፈን ዶክተር ብርሃኑና ደጋፊዎቹ በተለያዩ ዘዴ ከድርጅቱ ለማስወገድ እያሴሩ መሆኑ ቢታወቅም ይህች ፋና ወጊ ታጋይ እህታችን ክብርና ምስጋና ይገባታል የሚል እምነት አለኝ። ኤርትራ በተካሄደው በዚህ የግንቦት ሰባት ጉባኤ ዶሮን ሲያታልሏት በመጫኛ ጣሏት እንደሚባለው ፋሲካን ለድርጅቱ ሊቀመንበርነት እንድትወዳደር ተጠቁማ የነበረ ቢሆንም ፋሲካ የአስመራዎቹ አራዳዎች አካሄድ አስቀድሞ ስለገባት ከጩነት ራሷን አግላለች ብለው ከተነተኑ በኋላ በመቀጠል የጥቁር ገበያ ምንዛሪ ንግድ በአስመራ በሚል የግንቦት ሰባትን ሸፍጥ ያብራሩታል። እንደገና በስድስተኛው ክፍል ያቀረብነው የግንቦት ሰባት የኤርትራ ጉባኤ ሪፖርታጅ ላይ ምንጮቻችን ከተለያዩ ሀገራት የታደሙ የድርጅቱ አባላት ይዘውት ስለገቡት ቁሳቁስና አልባሳት እንዲሁም አስመራ በኢሳት ቢሮ ውስጥ ያለ ሥራ ስለተቀመጡ የድርጅቱ ቅልቦች በብዕራቸው የተረኩትን ማቅረባችን ይታወሳል ይላሉ። ተከታዩን ሪፖርት ለማቅረብ በገባነው ቃል መሠረት አስመራ ውስጥ የሚገኙ የግንቦት ሰባት ከፍተኛ አመራር አባላት በተለይ ደግሞ የድርጅቱ ሊቀመንበር የሆነው ዶክተር ብርሃኑ ነጋ በአስመራ ከተማ ስለሚካሄደው ከፍተኛ የሆነ የውጭ ምንዛሬ፣ የጥቁር ገበያ፣ የንግድ እንቅስቃሴና ያለ ተቆጣጣሪ በመኝታ ቤት ውስጥ ስላከማቸው ከፍተኛ መጠን ያለው ዶላርና ኢሮ በተመለከተ የላኩልንን ሪፖርት እንደሚከተለው አቅርበናል። ኤርትራ ውስጥ በሚካሄደው የአርበኞች ግንቦት ሰባት ጉባኤ እንዲሳተፍ በድርጅቱ ሊቀመንበር የተመረጥ ነው የዲያስፖራው አባላት ወደ አስመራ ከመሄዳችን በፊት ለእያንዳንዱ የውጭ አመራር የሚሆን በድርጅቱ በኩል ከሚመደበው ውጭ በተጨማሪ መጠባበቂያ የሚሆናችሁ የውጭ ምንዛሬ ዶላር ወይም ኢሮ በርከት አድርጋችሁ መያዝ አለባችሁ የሚል መልእክት በታጋይ ቄስ ኤፍሬም ማዴቦ በኩል እስኪሰለቸን ድረስ በተደጋጋሚ ሲተላለፍልን ቆይቷል። በዚህ መሠረት ኑሯቸው ከእጅ ወደ አፍ ከሆነ ጥቂት የዲያስፖራ አባላት በስተቀር አብዛኞቻችን በመሪዎቻችን ለመወደስ ስንል የቤተሰቦቻችን ጉሮሮ በመዝጋትና ከዘመድ ቤተሰብ በመበደር ለተለያየ ወጪና አስመራ ውስጥ የምንዝናናበት ከበቂ በላይ ሊባል የሚችል ዶላርና ዩሮ ይዘን ነበር ወደ አስመራ ያቀና ነው። ወዲያውኑ አስመራ እንደገባን በኤርትራ ቆይታችን የሚኖሩን ወጮች በተመለከተ ቄስ ኤፍሬም ማዴቦ ካረፍንበት ሆቴል ድረስ በመምጣት ከድርጅቱ ሊቀመንበር ከዶክተር ብርሃኑ ነጋ የተላለፈ መመሪያ ነው በሚል ለሆቴል ለምግብና ለተለያዩ ጉዳዮች የምታወጡት ወጪ መክፈል የምትችሉት በናቅፋ ነው። ናቅፋ ሆቴል ውስጥ ወይንም በባንክ ምንዛሪ $100 1500 ናቅፋ ነው። በህጋዊና በጥቁር ገበያው መካከለ ያለው የምንዛሪ ልዩነት ከፍተኛ ስለሆነ ሆቴል ውስጥ ወይም ባንክ ድረስ በመሄድ ዶላር መዘርዘር የለባችሁም። የኛ ታማኝ የሆነ ልጅ ይመጣል አንዱን ባለ $100 በ1900 ናቅፋ ይመነዝርላችኋል በማለት በዶክተር ብርሃኑ የሰጠውን ትዕዛዝ ቆፍጠን ባለ አነጋገር ገለጸልን። በርግጥ በኋላ ላይ $100 በጥቁር ገበያ የሚመነዝረው የናቅፋ መጠን ቄስ ኤፍሬም ከነገረም በላይ አንዳንድ ጊዜም እስከ 2500 ናቅፋ ድረስ የሚደርስ መሆኑን ለመረዳት ይችላል። በዚህ ስሌት መሪዎቻችን መጠጊያ ከሰጣቻቸው ደሃ ሀገር ኤርትራ ብቻ ሳይሆን ከኛ ምን ያህል ገንዘብ እንዳተረፉ ማስላት ይቻላል። በክፍል 2 ሪፖርታጅ ላይ እንደገለጽኩት በድርጅቱ ከተገባው ቃል ውጪ የሆቴል ወጪውን ራሱ እንዲሸፍን የተነገረው የዲያስፖራ ታዳሚ ለግል ወጪያችን ከኪሳችን እንመነዝራለን። ነገር ግን በአስመራ ቆይታችን የሆቴልና የምግብ ወጪ ድርጅቱ ይሸፍናል ተብለን እዚህ ድረስ ከመጣን በኋላ ሐሳባችሁን እንዴት ትቀይራላችሁ በሚል ከፍተኛ ተቃውሞ ሲያቀርብ ቄስ ኤፍሬም ማዴቦ የሆቴል ወጪ የሀገሪቱ መንግሥት ሙሉ በሙሉ ሊሸፍንልን አይችልም፣ በዚህ ምክንያት እናንተ እንድትሸፍኑ ነው የተወሰነው በማለት የተለሳለሰ መልስ ለመስጠት ሞከረ። ይሁን እንጂ በተለይ ስማቸውን እዚህ ላይ ለመጥቀስ የማልፈልጋቸው ሁለት ዲያስፖራዎች በቂ ገንዘብ ያልያዝንስ ከየት አምጥተን እንከፍላለን የሚል ኃይለኛ ተቃውሞ በማስነሳታቸው ቄሱ ስለ ዝርዝር ሁኔታው ብርሃኑን አነጋግሬ መልስ ሰጣቸዋለሁ ወይንም ደግሞ እሱ ራሱ መጥቶ እንዲያነጋግራቸው አደርጋለሁ የሚል ምላሽ በመስጠት ሳይታሰብ ድንገት ከተፈጠረው ጭቅጭቅ አምልጦ ሄደ። ከዚያ በኋላ ዶክተር ብርሃኑ ነጋ ተጠርቶ እኛ ድረስ በመምጣት የምትችሉ የሆቴሉና የምግብ ወጪያችሁን ራሳችሁ ሸፍኑ፣ አንችልም የምትሉ ካላችሁ ደግሞ እኛው እንሸፍናለን፣ ነገር ግን ስማችሁንና የመጣችሁበትን አገርና ከተማ በማስመዝገብ የፈለጋችሁትን ያህል ናቅፋ ድርጅቱ ያበድራችኋል። ወደ የመጣችሁበት ስትመለሱ በምንሰጣችሁ አካውንት መሰረት ብድሩን ትመልሳላችሁ የሚል ማብራሪያ በመስጠት ጉባኤው የሚካሄድበት ቦታ ከከተማ ውጭና ሆቴል የሌለው መሆኑ እየታወቀ ጉባኤው በሚካሄድበት ቦታ ግን የሆቴል ወጪያችሁን ሙሉ በሙሉ እኛ እንሸፍንላችኋለን፣ አይዟችሁ አታስቡ የሚል ንቀት አዘል ቀልድ እግረ መንገዱን ጣል በማድረግ ወደ መጣበት ተመልሶ ሄደ። ከጥቂት ደቂቃዎች በኋላ ቄስ ኤፍሬም ማዴቦ ከአስመራ ከኢሳት ቢሮ ቅልቦች አንዱ የሆነውን የእኛ ልጅ ተብሎ የተነገረን አብይ የተባለውን ወዳረፍንባቸው ሆቴሎች ይዞት በመምጣት ካስተዋወቀን በኋላ የሚመነዘሩ ዶላሮችና ዩሮዎች ለእሱ እንድንሰጥ ነገረን። አብይ የተባለው የአስመራ የእሳት ቢሮ ተቀላቢ ከመጣበት ቅጽበት አንስቶ ዳያስፖራው ላሜቦራው እየተከተለተለ ዶላሩንና ኢሮኑን ለሱ ለማስረከብ የነበረው ግፊያ ማየት ራሱን የቻለ ሌላ አስገራሚ ትዕይንት ነበር። ይሄ የውጭ ምንዛሬ የማስረከብ ሂደት ጉባኤው ተጠናቆ ከአስመራ እስክንወጣበት ቀን ድረስ የዘለቀ ሲሆን ከጉባኤው በኋላም ምጽዋና ሌሎች ከተሞች ለመዝናናት አቅም የነበራቸው የዳያስፖራው የጉባኤ ታዳሚዎች ይህን ህገወጥ አገልግሎት ሲጠቀሙ ቆይተዋል። በርግጥ ይህ የጥቁር ገበያ ምንዛሪ ንግድ ከኮሎኔል ፍጹም ዕውቀት ውጭ ሲካሄድ እንዳልነበር ግልጽ ነው። ዶላርና ዩሮ በድብቅ መመንዘር ቀርቶ የግንቦት ሰባት አመራርን ጨምሮ እያንዳንዱ ዳያስፖራ ወደ መጸዳጃ ቤት የሚያደርገውን እንቅስቃሴ ሳይቀር ከኮሎኔል ፍጹምና በህቡ ካሰማራቸው ቁጥር ሰፈር የሌላቸው የህግደፍ ሰላዮች ቁጥጥርና ክትትል ውጭ እንዳልነበር በግልጽ የሚታይ ነበር። ህገወጥ የውጭ ምንዛሪ ንግዱ የሚካሄደው በኮሎኔል ፍጹምና በዶክተር ብርሃኑ ነጋ ምስጢራዊ ስምምነት መሰረት ስለመሆኑ ምንም አይነት ጥርጣሬ አልነበረንም። ዶክተር ብርሃኑ የአስመራ የእሳት ቢሮ ቅልቦች አንዱ የሆነው አብይ ከዳያስፖራው ላሜቦራው የሰበሰበውን ዶላር እስኪያመጣለት ድረስ መኪናውን ለአብይ ሰጥቶ ማረፊያ ቤት ውስጥ ተቀምጦ ከዚህ ህገወጥ የውጭ ምንዛሪ የሚገኘውን ትርፍ እያሰላ በጉጉት ሲጠባበቅ ቆየ። አብይ ከዳያስፖራ የሰበሰበውን ዶላርና ኢሮ ምን ያህል እንደሆነ ከስር ከስር ለዶክተር ለብርሃኑ በስልክ ሪፖርት ያቀርባል። ዶክተር ብርሃኑ በቀረበለት የስልክ ሪፖርት መሰረት ማረፊያ ቤቱ ውስጥ ካስቀመጠው የኤርትራ ናቅፋ አስልቶ በማዘጋጀት ሲጠብቅ ከቆየ በኋላ አብይ ወደ ብርሃኑ ቤት በመሄድ ያዘጋጀለትን ናቅፋ በመረከብ እንደየሂሳባችን አምጥቶ አከፋፈለን። አብይ በታማኝነቱ የተመረጠ ቢሆንም በዶክተር ብርሃኑ መኝታ ቤት ውስጥ ምን ያህል ናቅፋና ዶላር እንደተከማቸ ለማወቅ የሚችልበት እድል እንዳይፈጠር ለጥንቃቄ ሲባል የሰበሰበውን ዶላርና ዩሮ ምን ያህል እንደሆነ ለዶክተር ብርሃኑ አስቀድሞ በስልክ ሪፖርት ማድረግ አለበት። ዶክተር ብርሃኑም ለዚህ ተመጣጣኝ የሆነ የናቅፋ ሂሳብ ለይቶና አስቀድሞ በማዘጋጀት እንደሚጠበቀው በአብይ ላይ ያላቸው መንፈሳዊ ቅናት መደበቅ ያልቻሉት እነዚያ የአስመራ የእሳት ቢሮ ቅልቦች ሲያሙት ድንገት ጆሮአችን ውስጥ ገብቷል። ዶክተር ብርሃኑ ነጋ የቅርብ ታማኞቹ የሚባሉት ቄስ ኤፍሬም ማደቡና ነአምን ዘለቀን እንኳን ሳያሳትፍ ምንም አይነት የሂሳብ ሰራተኛና የሂሳብ ተቆጣጣሪ ኦዲተር በሌለበት ከፍተኛ መጠን ያለው ናቅፋና የውጭ ምንዛሬ በመኝታ ቤት ውስጥ አከማችቶና በመኖር ላይ መሆኑ ሌላው በአስመራ ቆይታችን የታዘብነው አስገራሚ ሁኔታ ነው። በርግጥ በየጊዜው ከውጭ እየተሰበሰበ ለህዝባዊ ትግሉ እየተባለ ከዳያስፖራው ወይም ላሜቦራው የሚላከው ገንዘብ ለምን ስራ እንደዋለ ተቆጣጣሪ እንደሌለው ቀድሞውን ይታወቃል። ዶክተር ብርሃኑ ነጋ ወደ ዶላር ጥቁር ገበያ የገባበት ዋናው ምክንያት አርበኞች ግንቦት ሰባት ኤርትራ ውስጥ ምንም አይነት ሰራዊት ሳይኖረው ለሰራዊቱ ቀለብና አንዳንድ ወጪዎች እየተባለ ከቅርብ የሻዕቢያ አለቆቹ ከነ ኮሎኔል ፍጹም ጋር በመመሳጠር ከኤርትራ መንግስት የሚያገኘውን ከፍተኛ መጠን ያለፈ ናቅፋ ለማከማቸት በመቻሉ ነው። በሐሰተኛ ስሌት ከኤርትራ መንግስት ለሰራዊት ቀለብ እየተባለ የሚመደበው በጀት ደምሂት፣ ኦነግ፣ ኦብነግ አርበኞች ግንባርና ሌሎችም ኤርትራ ውስጥ የሚገኙ በርካታ ተቃዋሚ ድርጅቶች የሚጠቀሙበት የተለመደ ስልት ነው ይባላል። በዚህ ህገወጥ ተግባር ኮሎኔል ፍጹም ጨምሮ ሁሉም የኢትዮጵያ ተቃዋሚ ድርጅቶችን የሚከታተሉ የሻዕቢያ ባለሥልጣናት በጀቱን ከመንግሥት ከማስፈቀድ ጀምሮ ወጪ እስከሚሆንበት ድረስ ባለው ሂደት ውስጥ የጥቅሙ ተካፋይ በመሆን ከፍተኛ መጠን ያለው ሀብትና ንብረት ማካበት የቻሉ ቱጃሮች እንደሆኑ ይነገርላቸዋል። ናቅፋ የተባለው ይህ የኤርትራ ገንዘብ ከኤርትራ ውጭ ምንም አይነት ጥቅም የማይሰጥ በመሆኑ ዶክተር ብርሃኑ ነጋ በጥቁር ገበያ እየመነዘረ ዶላርና ዩሮውን ማጠራቀሙን ተያይዞታል። የሚያሳዝነው ነገር ግን ዶክተር ብርሃኑ የራሱን ህገወጥ ድርጊት ደብቆ መዓዛው ጌጡና ግብረአበሮቹ በህገወጥ መንገድ ከፍተኛ የሆነ ገንዘብ አከማችተው በመገኘታቸው የኤርትራ መንግሥት ምርመራ እያካሄደባቸው ነው በማለት የአርበኞች ግንባር አመራር አባላትን ለመወንጀል አለማፈሩ ነው። ዶክተር ብርሃኑ ለጉባኤ አስመራ ከገቡት ዲያስፖራዎች ወይም ላሜቦራዎች ከጥቁር ገበያው እጅግ ባነሰ ሂሳብ ገንዘባቸውን ሙልጭ አድርጎ ከሰበሰበ በኋላ ኤርትራ ውስጥ ባለው የከፋ የኑሮ ሁኔታ ምክንያት የዕለት ጉርሳቸውን ለማግኘት ሲሉ መንፈስን በሚሰብር አሳዛኝ ሁኔታ በየከተማው ጥጋጥግ ለዝሙት የተኮለኮሉት የአስመራ ወጣት ሴቶች በዲያስፖራው አባላት እንዲጎበኙና ባረቄም እንዲራጩ ሲያደርግ መሰንበቱን ለታዘበ ማንም ሰው ምንም አይነት ማብራሪያና በረሃ መውረድ ሳያስፈልገው ኤርትራ ውስጥ ጸረ ወያኔ የሚባል ትግል የሌለና ተራ ውሸት መሆኑን በቀላሉ መገንዘብ ይቻላል በማለት በቀጣይ በዚሁ ዙሪያ ተጨማሪ ዘገባ ይዘው እንደሚመለሱ ቃል በመግባት ጽሑፋቸውን አጠናቀዋል።
Thank you.
የትግሪው ያኒ ፋሺስታዊ አገዛዝን ጭፍጨፋ እናወግዛለን በታሪክም ተጠያቂ እናደርጋለን። ምዕራባውያን በሁለተኛው ዓለም ጦርነት በአይሁዶች ላይ የደረሰውን እልቂት ለማስታወስ ዓለም አቀፍ ኮንፈረንስ በማዘጋጀት አንድ የሰው ዘር በሌላው የሰው ዘር ላይ ይፈጸማል ተብሎ የማይታሰብ ጭካኔና ግፍ ምን ይመስል እንደነበር ከሆሎኮስት የተረፉትን በአደባባይ በማውጣት አርሜኒያዊ ጭፍጨፋ ነገ እንዳይደገምና የተፈጸመው ግፍ እንዳይዘነጋ በማስተማር ትውልዱ እንዲገነዘብ ለማድረግ ጥረት ያደርጋሉ። የምዕራቡ ዓለም የታሪክም ሆነ የህሊና ተጠያቂነትን ለማወራረድ ሲሉ በሁለተኛው ዓለም ጦርነት ናዚስቶች በአይሁዶች ላይ የፈጸሙት አርሜኒያዊነት ሲታወስ የሚኖር የሰው ልጅ መጥፎ ታሪክ በሚል ፕሮጀክት ስም ልዩ ልዩ መጽሐፍቶችን በማሳተምና ይህንኑ ታሪክ የሚዘክር በድምፅ የተቀረጸ የትምህርት ማሰራጫ ዘመቻ በልዩ ልዩ ቋንቋዎች ተዘጋጅቶ ይሰራበታል። ይህን የሰው ልጅ የጭካኔ ታሪክ የትውልዱ መማሪያ ብቻ ሳይሆን በማንኛውም ዓለም ያለው የሰው ልጅ ፍጡር የሆነ ሁሉ መልሶ መላልሶ የሰብአዊነት ልቦና ሰብሮ እንዲገባ በማድረግ የዘር ማጥፋት ወንጀል ሁለተኛ በሰው ልጆች ታሪክ እንዳይደገም ፕሮፓጋንዳ ይሰራጫል። የዛሬ 66 ዓመቶች ገደማ አውሮፓውያን በጦርነትና በጥፋት ውስጥ ዳግም እንዳይደርስ የሚለው ዘመቻ ዘፍቆት ያለፈውን በዘር የበላይነትና ልዩነት ላይ የቆመውን ሂትለርን በማስታወስ ሐውልት ቢያንጹም ሙዚየም ቢገነቡም በታሪክ ይሁን በህሊና ተጠያቂነታቸውን አላወራረዱ። የፋሽዝምና ናሲዝም ጥቁር ነጥብ ለዓለም ሕዝብ በመጽሐፍ ተጠርዞ በፊልም ተቀርጾ ለገበያ ቢውልም የሰው ልጅ የሆነ በጥላቻና በዘረኝነት ላይ በተመረኮዘ ዘግናኝ እልቂት እንዳይካሄድ ለማድረግ የቻለ የህሊና ዳኝነት ሰጪ የሆነና ሰብአዊ አደራን በዓለም ሕዝብ ፊት ጠባቂ ሊሆን የሚችል ኃያል መንግሥት አልተገኘም። በተለይም በአፍሪካ ከኮሎኒያሊስቶች ቁርሾ ጋር የተያያዘ አፍሪካዊ ፈሪንታልስ ወይም የእርስ በርስ መተላለቅ በዘርና ቀለም ልዩነት ላይ ተመስርቶ የሰው ልጅ ባስከፊ የባርነት ቀንበርስ ሲገዛና ሲሰቃይ የቆየው በአፍሪካ ምድር ያደረሰውን የግፍ ግድያዎች አፍሪካውያን በራሳቸው ሰዎች ተመልሶ ይፈጸማል ብሎ መገመት በማይቻልበት ሁኔታ ላለፉት 27 ዓመታት ዘግናኝ እልቂቶች ተከናውነዋል። ከ23 ዓመቶች በፊት ሩዋንዳውያን በመቶ ቀናት ውስጥ 800 ሺህ ያህል ሰው እንደ ቅጠል እንዲረግፉ ያደረገውን በተለይም ለታሪክም ሆነ ለህሊና ያለውን ተጠያቂነት ማወራረድ የማይችለውን እልቂት ምዕራባውያን በየዓመቱ በዜና እየዘገቡ ያስታውሱታል። ያ እልቂት በምዕራባውያን ዝምታ እንደ ተከናወነ ታሪክ ሲያስታውሰው ይኖራል። ፈረንሳይ የዚህን ዘግናኝና አስከፊ እልቂት ብቸኛ ዳ ተሸካሚ በመሆኗ በታሪክ ተቀዳሚውን የኃላፊነት ተጠያቂነት ድርሻ አለባት። እንደ አውሮፓውያን አቆጣጠር በ1994 ዓ.ም የአፍሪካ አህጉር እምብርት በሆነችው ሩዋንዳ የመሬቷ ስፋት ያነሰ በሕዝብ ቁጥር ብዛት የታደለች የቅኝ ገዢዎች የዘር ልዩነት ቁርሾ አገርሽቶ ሰው ሰውን ሲያርድና ላውሬ ሲጣል ዓለም በዝምታ በማየት በጥፋቱ ተባባሪ መሆኑን ተስተውሏል። ዛሬም ላይ ሆነን በኢትዮጵያ የተካሄደውንና በመካሄድ ላይ ያለውን እልቂት የምናየው የምዕራባውያን ጆሮ እና ዓይን የደፈነ ሆኗል። ባለፉት 27 ዓመቶች ሁለት ዘግናኝ የሕዝብ እልቂቶች በአፍሪካ ተፈጽመዋል። ተቀዳሚው በኢትዮጵያ በወያኔ ዘመን እየተፈጸመ ያለው ዘግናኝ እልቂት ሲሆን ሁለተኛው ደግሞ በሩዋንዳ የተከናወነው ጭፍጨፋ ነው። የሩዋንዳውን እልቂት ለማስቆም በደሉ የደረሰበት ወገን ፋኖ ተሰማራ በሚል ጥሪ ስር ተሰልፎ የሚተርፈውን ትውልድ አትርፎ ሩዋንዳውያን ከአጥፊና ከጠፊነት እንዲላቀቁ የሚያደርግ ዋጋ ከፍለው ጸረ ዘረኝነትና አብሮ መኖር፣ መቻቻል፣ የልዩ ልዩ ባህሎችና ሃይማኖቶች ተደጋግፎ መኖር የማንኛውም ኅብረተሰብ ትልቅ ሀብት እንደሆነ በአገሪቷ መስተጋባትና ተቀባይነት እንዲኖረው ማረጋገጫም ሆነ መቆጣጠሪያ እንዲበጅለት ተደርጎ የትውልዱ ተስፋ ከእርቅና ከይቅርባይነት ጋር ለመጣመር ሞክረዋል። በትውልዱ ለተፈጸመው ጥፋት በመጸጸት ፍቅርን፣ ሰላምና መቻቻልን እያስተናገዱ ይገኛሉ። በአንጻራዊ ከነበረው መተላለቅ ወደ ተሻለ አብሮነት ደርሰዋል። በኢትዮጵያ ላለፉት 27 ዓመቶች እንኳን እርቅና ይቅርባይነት ሊስተናገድ ቀርቶ የመገደል ጽዋም አላባራም። የሩዋንዳው ልቂት ከመካሄዱ 3 አመቶች ቀደም ባለው ጊዜ አግራችን ኢትዮጵያና ህብረተሰቡን በቂም ቁርሾ ለማመስ የታጠቀ ጠብጫሪ የሆነ ያናሳ ዘረኛ አገዛዝ በምዕራባውያን ድጋፍ እውን ሆነ። በሌላ አነጋገር ለትውልድ ተነግሮ የማያልቅ የልቂት አባዜ ያሰፈነ አገዛዝ ስልጣን ላይ ወጣ። የወያኔ ዘረኝነት አንድን ነገድ መርጦ የማጥቂያና የማስጠቂያ መመሪያ ሰጪ ሆኖ ህብረተሰቡን በጥላቻ አስተሳሰረው። በሕግ ስር በሰላም አብሮ መኖርን ከማዳበር ይልቅ በወያኔያዊ የፈጠራ ታሪክ የተላወሰ ጥላቻ ነግሶ ዜጎች እየተመረጡ ለኖሩበት ላቀኑት አገር ባይተዋር ናችሁ በመባል ጀመሩ። መፈናቀል፣ አሰቃቂ ግድያዎች ተካሄዱ። ሙሶሎኒ ኢትዮጵያን በወረራ ጊዜ ካደረገው ጥፋት በጥፍ የጨመረ ጉዳት በአማራው ነገድ ላይ እንዲካሄድ ወያኔ ትእዛዝ አስተላለፈ። አማራው በተከታታይ የትግሪ ወያኔ ፋሽስታዊ ቡድን በከፈተበት የጥፋት ዘመቻ ከፍተኛ የሆነ የሕይወት ዋጋ እየከፈለ ነው። በአገራችን ኢትዮጵያ ከሚኖሩት ነገዶች ባሰፋፈር፣ ባኗኗር ከማንኛውም ነገድ ጋር ተዋልዶ ተጎራብቶ ኢትዮጵያዊነትን ባዋሃደ መልኩ መኖሩ ለጎጠኞች ኢላማ አስደርጎታል። በአማራው ላይ እየተደረጉ ያሉት ጭፍጨፋዎች ከፋሽስት ጣሊያን ተደጋጋሚ ወረራዎች ጋር ተወራራሽነት አላቸው። ዘረኛው የትግሬ ወያኔ ፋሽስታዊ አገዛዝ ከደደቢት ሰንቆ የመጣው ጸረ አማራ ተልእኮው በዋነኛነት አማራው በጠላትነት እንዲታይ ሌሎች ጎጠኞችን ማሰልጠን፣ ስነ ልቦናዊ አኗኗርና የማኅበራዊ ግንኙነቶች መዋቅሮችን ማፈራረስና መበታተን፣ የዘር ማጽዳትና የዘር ማጥፋት ዘመቻ አማራውን ማምከንና አናሳ ማድረግ አገዛዙ ላለፉት 27 ዓመቶች ሳይታክተው የፈጸማቸው ወንጀሎች ናቸው። የእርስ በርስ ግድያና መጠፋፋቶች እንዲፈጸሙ በተለይም አማራውን ነጥሎ የማስጠቃት ርኩስ ተግባር እንዲፈጸም ፖሊሲ አውጥቶ የሚሠራው የትግሪ ወያኔ ፋሽስታዊ ቡድን ነው። ፋሽስት አገዛዙ በትረ መንግሥትን እንደ ጨበጠ አማራና ኦሮሞን አጋጭተው አርባ ጉጉ ላይ እልቂት እንዲካሄድ አደረጉ። በትግሪ ወያኔ ፋሽስታዊ አገዛዝ ቀስቃሽነት ንጹሐን በበደኖ ገደል ተወረወሩ። በአሰቦት ገዳም ጭፍጨፋ እንዲከናወን አደረጉ። ዛሬም አማራው ሞትን በግድ ተቀበል እየተባለ ነው። በኢትዮጵያ ምድር የተንሰራፋው የፋሽስት ቡድን የቂም በቀል ውልድ በመሆኑ በይዘቱ ግጭት ነው፣ እልቂት ነው፣ ሞት ነው። የነጻነት እመቤት በሆነችዋ በጥንታዊት ኢትዮጵያ ንጹሐን ዜጎች በግፍና በገፍ ሲገደሉ ማየት መስማት ዘግናኝ ነው። በኢትዮጵያ ታሪክ ታይቶም ተሰምቶም በማይታወቅ ሁኔታ በገጀራ አንገት መቅላት እየተፈጸመ ያለው በአማራው ላይ ነው። በአገሪቷ ካሉት ነገዶች በመጀመሪያው እርከን ላይ የሚገኘውን አማራውን አናሳዎች ዘምተውበታል። ሰው ሰውን ረግጦ ለመግዛት፣ ይህን የመሰለ ጭካኔ ለመፈጸም መነሳሳት የትግሬዎቹን ክፋት አጋልጧል። ሙት ይዞ ይሞታል እንደሚባለው የትግሬ ወያኔ አገዛዝ ጦስ መዘዙ ተበራክቷል። ተንኮል፣ ክፋት፣ ጭካኔ ልብሳቸው የሆነው የትግሬ ወያኔ ፋሽስቶች በሕዝቡ መካከል እሾካ መኪላ አጥር አበጅተው የልዩነት እንቁላል ጥለው ዕዳና ፍዳ ለአማራው ሕዝብ አሸክመውታል። በሕዝቡ ላይ ወደር የሌለው ጭካኔና እልቂቶችን እየፈጸሙ ጠያቂ አጥተዋል። ይቅርታ። የኢትዮጵያ ኦርቶዶክስ ተዋሕዶ እምነትን ማዳከም እንዳለባቸው ተናግረዋል። የተናገሩትና የጻፉትን በማስፈጸም ከተጠመዱ 27 ዓመቶችን አስቆጥረዋል። የአማራን ሕዝብ ለማዳከምና ለመበታተን ብአዴን የተባለ ከወያኔ የተዳቀለ የእንግዴ ልጅ ፈጠሩ። የኢትዮጵያ ኦርቶዶክስ ተዋሕዶ እምነትን ለማዳከም ደግሞ በዘረኝነት የተለከፉና በደደቢት ዘመን በትግራይ ቤተ ክርስቲያናት ውስጥ ቦምብ ሲደብቁ የነበሩ የትግሬ ቄሶችን ለከፍተኛ ማዕረግ አበቁ። ይህም ሁሉ ተደርጎ አማራው ዘረኝነትን ለማስተናገድ ፈቃደኛ ባለመሆኑ ቂም በቀል ይፈጸምበታል። የአርበኝነት መፍለቂያ ማዕከል የሆነው የአማራው ሕዝብ ለሕልውና፣ ለአንድነቱ፣ ለአገር ክብር ቆሞ በመገኘቱ ለፋሽስቱ አገዛዝ ከፍተኛ የሆነ ሥነ መንግሥታዊ ኪሳራ አድርሶበታል። ግፈኛው የትግሬ ወያኔ ፋሽስታዊ አገዛዝ ሩብ ምዕተ ዓመት በላይ በሸፈነው አገርን በማፈራረስ ተግባሩ በተለይም አማራው በሰፊው በሚኖርባቸው ስፍራዎች የአማራውን ቁጥር ለማመንመን በወሎ በጎንደር መሬት እየነጠቀ በወንብድና የኖሩ ወገኖቻቸውን አስፍረውበታል። በመላው ኢትዮጵያ በስውር እጃቸው የአማራን ሕዝብ ከልዩ ልዩ የኢትዮጵያ ጎሳዎች ጋር በማጋጨት እንዲፈናቀሉ ቅስቀሳ ሲያካሂዱ ኖረዋል። ህዳጣን ሆነው ብዙሃኑን የመከራ ቀንበር አሸክመዋል። በአማራው ላይ የተደረገው ጭፍጨፋ፣ የዘር ማጽዳትና የማፈናቀል እርምጃ በመጽሐፍ ተጠርዞ ቀርቧል። በወለጋ፣ በሲዳሞ፣ በአሩሲ፣ በሸዋ፣ በጎጃም፣ በሐረርጌ፣ በጋምቤላ ዘግናኝ ጭፍጨፋዎች ምጽአተ አማራ ተገድሎና ተገዳድሎ የማያልቅ ተነቅሎ የማይደርቅ በሚል በሞረሽ ወገኔ የአማራ ድርጅት ተቀነባብሮ ለንባብ በቅቷል። በዚህ በአማራ መከራና ሞት ስደትና ግፍ ውስጥ ተሸጋግረን ዛሬም በዚያው መልክ ተመሳሳይ ግፍ ግድያ ይፈጸማል ብለን ለመገመት የሚያዳግተን ልንኖር እንችላለን። እውነታው ግን እንዳለ ነው። ትግሬዎቹ አማራን ካላጠፉ እንቅልፍ አይኖራቸውም። የትግሬ ወያኔ አገዛዝ በከፋፍለህ ግዛይ ቋንቋ ተኮር ፌዴራሊዝም ብሎ በሚያነበንበው ክልል አማሮች እንዳይኖሩ ዓላማው አድርጎ ይንቀሳቀሳል። አማሮች ናቸው ያላቸውን አፈናቅሎ በጋምቤላ ትግሬዎችን በማስፈር ለታላቋ ትግራይ ድንበር የማበጀት ተግባር እየፈጸመ ነው። በአሻንጉሊቱ ፓርላማ የጋምቤላ ከተማ ተወካይ ትግሬ ነው። በጋምቤላ ሰፋፊ እርሻዎችን ለተመሩ ትግሬዎች ለልጆቻቸው መማሪያ የሚሆን የትግርኛ ትምህርት ቤት ተመስርቷል። አማራው ግን ለዘመናት ከኖረበት ስፍራ በወያኔዎች ታድኖ ይገደላል። የትግሬ ወያኔ ፋሽስታዊ አገዛዝ ግልገል ድርጅቶቹ በጸረ አማራነት እንደሚንቀሳቀሱ ተደጋግሞ ተገልጿል። በተለይም የትግሬ ወያኔ አገዛዝ ሥልጣን ከመያዙ በፊትና ላለፉት 27 በብዙ ዓመታት በብዙ መቶ ሺህ የሚቆጠሩ አማራዎችን ጨፍጭፈዋል። ከሥራ አፈናቅለዋል። በስር አሰቃይተዋል። ከአገር አሰድደዋል። ቤት ንብረታቸውን አውድመዋል። ለዘመናት ከኖሩበት አካባቢ አፈናቅለዋቸዋል። በዚህ ሁሉ አማራን የማጥፋት ጥረታቸውም በቁጥር ከ2.5 ሚሊዮን የማያንሱ አማሮች የደረሱበት እንዳልታወቀና የአማራው ሕዝብ ብዛት ቀንሶ እንደተገኘ የወያኔ ባለሥልጣናት የሆኑት ለአሻንጉሊቱ ፓርላማ ቀርበው ይፋ አድርገዋል። በዚህም ብቻ አላቆመም። አማራው በብዛት በሚኖርባቸው ስፍራዎች በሽታ ሳይገባ በሽታ ገብቷል እና የበሽታ መከላከያ ክትባት ተከተቡ በማለት ወላድ ሴቶችን መካንና ታማሚ የሚያደርግ መርፌ በመውጋት ዘር ተክለው እንዳያልፉ መደረጉን በቪዲዮ የተቀረጹ መረጃ ለዓለም ሕዝብ ዐይንና ጆሮ እንዲደርስ ተደርጓል። በዚህም የተነሳ አማራው በብዛት በሚኖርባቸው ክፍሎች ወላጆች መውለድ ባለመቻላቸውና ተተኪ ትውልድ በመታጣቱ በየአካባቢዎቹ የሚገኙ ትምህርት ቤቶች ተማሪ አልባ ሆነዋል። ዛሬ በገጠሪቷ የአማራ መኖሪያዎች ሕፃናትን ማየት ብርቅ ሆኗል። ፋሽስታዊ የትግሬ ወያኔ አገዛዝ በአማራው ላይ እያደረሰ ያለው ጥቃት በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ በመሆኑ ምን ማነጻጸሪያ ሊገኝለት የሚችል አይደለም። በአስከፊነቱ ዓለም ያወገዘው የደቡብ አፍሪካ የአፓርታይድ አገዛዝ እንኳን ጥቁሮችን አገራቸው አይደለምና ደቡብ አፍሪካን ለቃችሁ ውጡ አላለም። ዛሬ የትግሬ ወያኔ ፋሽስታዊ ቡድንና አጋሮቹ እየፈጸሙት ያሉት ግፍ በደቡብ አፍሪካ አፓርታይድ አገዛዝ በጥቁሮች ላይ የእስራኤል መንግሥት በፍልስጢሞች ላይ የናዚ ጀርመን በአይሁዶች ላይ ፋሽስት ጣሊያን በኢትዮጵያውያኖች ላይ ከተፈጸሙት ግፎች በመጠንም ሆነ በአይነት እጅግ የከፋና የሚዘገንን ነው። የትግሬ ወያኔ ፋሽስታዊ አገዛዝ ይህንን የመሰለ ዘር የማጥፋት እርምጃ ፈጽሞም አልረካም። ግፍ መፈጸም ጠምቶታል። ስለዚህ የአማራው ቁጥር ከነበረበት የሚቀንስበትና በሂደትም አማራው በሁለመናው አናሳ ሆኖ የትግሬ ወያኔን ፍላጎት ተሸካሚ የሚሆንበትን መንገድ በረቀቀና በሰከነ ሁኔታ እየሠራ ይገኛል። የትግሬ ወያኔ ፋሽስታዊ አገዛዝ በአማራው ላይ የገነባው የጥላቻ መጠን እጅግ የከፋና የከረረ መሆኑን ማሳያው አማሮች ናቸው ባላቸው ላይ የወሰደው ያገዳደል ሁኔታ እስካሁን በዓለም ላይ የነበሩ ጨካኝና ረመኔ የተባሉ አምባገነኖች ያልፈጸሙት አይነት ያገዳደል ስልት ወይንም ዘዴ መጠቀሙ ነው። በ2007 ዓ.ም ከቤንሻንጉል ጉምዝ ወያኔና አጋሮቹ ዳግም ማፈናቀል ሲያካሂዱ አማራው እንደ ከብት እንዲታረድ ተደርጓል። በጅምላ ግድያ ተፈጽሟል። በዚህ በምንኖርበት የ21ኛው ክፍለ ዘመን ሊፈጸም ይችላል ተብሎ የማይታሰብ በሰው ልጅ አእምሮ ውስጥ ሊስተናገድ የማይችል በአሰቃቂ ሁኔታ ከተጨፈጨፉ በኋላ ለሕሊና የሚቀፍ ዘግናኝ ሁኔታ ተካሂዶባቸዋል። ባለፈው ሳምንት ቤልባቡር አማሮች በገጀራ ታረዱ። በትናንትና ዕለት ደግሞ በመተከል ጉምዝ በአማሮች ላይ አዲስ ጭፍጨፋ ተካሄደ። የትግሬ ወያኔዎች የስልጣን ዘመን ማቆያቸው የሰው ልጅን ደም በማፍሰስ ሆኗል። በአገራችን ለአርባ ዓመታት በወያኔ ቀስቃሽነት የተካሄዱት ጸረ አማራ ዘመቻዎች አገሪቷ በደም ጎርፍ እንድትጥለቅለቅ ተደርጋለች። የኢትዮጵያ መንደሮች ይናገሩ፣ ተራራው ገደሉ፣ ቤተ ክርስቲያኑ ጉድጓዱ ይናገር የስንት ሚሊዮኖች ሕይወት እንደ ተቀጠፈ። ወንዞችና ጅረቶች በልጆቿ ደም ቀልተዋል። በድብቅ ጉድጓድ እየተወረወሩት ማንነታቸው እንዳይታወቅ በእሳት የጋዩት፣ ላውሬ የተጣሉት፣ የተበሉት፣ የተመነጠሩት የሚፈውሰው የሕዝብ እንባ የሚፈሰው የሕዝብ እንባ ሁሉ ይመስክር። በክርስትና እምነት ካየነው እግዚአብሔር የትግሬ ወያኔ ፋሽስቶችን ያህል በዚች ምድር ላይ የታገሰው የለም። ወዮ ለግፈኞች፣ የትግሬ ወያኔና አጋሮቻቸው። ክፉ ነገር የሠራ ተመልሳ በሠራው ሰው ደጅ ትወድቃለችና። ወያኔዎች ዜጎችን በገጀራ አርደው በሳት አጋይተው አፈናቅለውና አምክነው ለእነሱ የቅጣቱ ዘመን ይዘገያል ማለት አይቻልም። ለሁሉም ነገር ጊዜ ወሳኝ ነው። የደረስንበት ወቅት ክፉ ዘመን ነው። እንትረፍ ካልን ተናንቀን መትረፍ ነው። የሕዝብና የአገርን ሕልውና ለማስከበር ኃላፊነቱ የተበዳዩም ነው። ከወያኔ በጎ ነገር ይመጣል ብሎ መመኘት ከባቡ እንቁላል እርግብ ይወለዳል ብሎ የማመን ያህል ነው። ፍጹም አምርን እንድንታገል የአክብሮት ጥሪያችንን እናቀርባለን። የአማራ የሕልውና ተጋድሎ ያሸንፋል። ድል ለኢትዮጵያ ሕዝብ።
አድማጮቻችን፣ የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭቱን ወደ ማጠናቀቁ ተቃርበናል። የዛሬውን የጥቅምት 19 ቀን 2010 ዓ ም ወይም የኦክቶበር 29 2017 ስርጭት ያስተናገድናችሁ ተኮላ ወርቁ፣ ወርቁ ሞላ እና እኔም ንጉሡ ታምራት ደህና ቆዩልን እያልን በዚሁ እንሰናበታችኋለን። ድል ለኢትዮጵያ ሕዝብ።
Show one day.